የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልን የተለመደውን የዘውትር ያክብሮት ሰላምታችንን ያስቀደም የዛሬ ነሐሴ 16 ቀን 2013 ዓ.ም ወይም እንደ አውሮፓውያን አቆጣጠር የኦገስት 22 2021 ቅንብራችንን ይዘን ቀርበናል። በቅድሚያ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ለመቤታችን በዓለ እርገት በተለምዶ ደግሞ የፍልሰታ ጾም ለተፈታበት ዕለት እንኳን በሰላም አደረሳችሁ እንላለን። ያብይ አገዛዝና ህዋት ሀገሪቷን በከፍተኛ ብሔራዊ ውድቀት ላይ ጥለዋታል። በዚህ የመከራ ዘመን መስዋዕትነቱ በይበልጥ እየከፋ የመጣው በአማራው ነገድ ላይ ነው። በአማራው ላይ የሚፈጸሙ ግፎች ሁሉ በኦሮሞ ጠቅላይ ሚኒስትር ዕውቅና የተሰጣቸው ለመሆኑ ግልጽ ነው። ያብይ ዘመን ለአማራው ሞት ሆኗል። በኢትዮጵያ ህዝብ ላይ በስነ መንግስት ስልጣን በያዘ አካል እንዲህ ያለ ግፍ የተሰራበት ዘመን ፈጽሞ አልነበረም። አማራውን ለይቶ ለማጥቃትና ባዝግሞት ነገዱን ለማጥፋት የሚካሄደውን ሴራ የሚመራው ደግሞ ራሱ አብይ ነው። አማራው በሁሉም ደረጃ አገር የለሽ እንዲሆን የማድረጉ ዘመቻ መሪ አግንቷል። በደምና ባጥንት ነጻነትና እኩልነትን ስለመቀዳጀት የተረዳ ትውልድ በቁጥር መንምኖ መጥፋቱ ያገርና ህዝብ ሁሉና አደጋ ላይ ወድቋል። ዘረኞች ከቆፈሩልን ጉድጓድ አልወጣንም። ፈጣሪ በመልኩና በአምሳሉ ሲፈጥረን ያጎናጸፈን ጸጋዎች ሁላችንም የእርሱ ልጆች እንድንሆን እንድንዋደድና እንድንፋቀር እርስ በርሳችን እንድንተዛዘን እንድንከባበርና እንድንረዳዳ ነበር። ሆኖም በተለይም ባለፉት 30 ዓመታት በትግሬ ወያኔና በኦነጎ ፒዲዮ ዘረኛ አገዛዝ ዘመን ተፈቃቅረን እንዳንኖር በመዳረጋችን ምክንያት ትውልዱን ውድ የሕይወት ዋጋ እያስከፈለው ነው። ያብይ አገዛዝና አገዛዙን ያጀቡት ቡድኖች የአገራዊ አንድነት ስጋቶች ከሆኑ ቆይተዋል። ያብይ አገዛዝ አገሪቷ ሥርዓትም ሆነ መንግሥት እንደሌለባት አድርጎ አቁሟታል። የዛሬቱ የኢትዮጵያ እንደ አገር በምታደርጉ ጉዞ ውስጥ በአንድ ወሳኝ የታሪክ ኩርባ ወይም መስቀለኛ መንገድ ላይ ትገኛለች። ያለፉትን 40 ዓመታት ያህል የመከራ የግጭትና የድህነት ታሪኳን ፍቃ ታላቅ አገር ለመገንባት በቅድሚያ ከገባችበት አዘቅት የሚያወጣት ልዩ ምድራዊ ተአምር እየጠበቀች በምትገኝበት ባሁን ወቅት በጎሰኞች ልክፍት የተጸመዱ ከፋፋዮች በሁሉም አቅጣጫ የቆሰቆሱት ጦርነት መላው አገሪቷን አላብሷል። ናብይ ስንቅና ትጥቅ ለአማራው ተጋድሎ በመከልከል ከወያኔ ጋር እጅና ጓንት ሆነው እንደሚሰሩ በገሃድ እየታየ ነው። የኦሮሙማ አገዛዝ ቅድመ ዝግጅት መሰናዶው በአቋም ደረጃ በአማራው ላይ የዘር ፍጅትና ማፈናቀል በመሆኑ ናብይ ብሔራዊ ወንጀል እየፈጸሙ ነው። ትህነግ ወያኔና ኦነግ ፒዲዮ ሁለቱም በከፈቱት የእልቂት ዘመቻ አማራውም ብቻውን አቁመው ለማጥፋት እቅዳቸው ሰምሯል። በዛሬዋ ኢትዮጵያ በአማራው ላይ እየተፈጸመ ያለው ወንጀል ትግሬዎችና ኦሮሞዎች ከያዙት የረጅም ጊዜ ዓላማ ጋር የተጣመረ ነው። በመሆኑም ነገዱን ከልቂት የመጠበቅ ታላቅ ኃላፊነት በተለይም የጥፋት ተልዕኮዎችን ይዘው አማራው የጥቃት ኢላማ ያደረጉትን ኃይሎች ለመቅጣት የግድ አማራው ጅብ ከሚበላህ በልተው ተቀደስ በሚል የነጻነት ዋጋ በሚያስከፍለው የመስዋዕትነት ጎዳና ስነ ልቦናውን ማስታጠቅ ይጠበቅበታል። የግፍ አይነት ማሳረፊያ የሆነውና ዘሩ እንዲጠፋ የተበየነበት የአማራ ነገድ ህዝባዊ እምቢተኝነትን ሰንቆ ተነስቷል። ድል የመስዋዕትነት ፍሬ ነውና ለድሉ የሚከፈለውን መስዋዕት በሚችለው ሁሉ ለማድረግ ዝግጅነቱን በተግባር እያሳየ ነው። ሁሉም አማራ ለህልውናው መጠበቅ መነሳት አለበት የሚለው ጥሪ ملاش أغنطول بلفوت أربامتات بلاي تزرزرو ميالك الجيك بزو عسك أكي قف باماراو نقر لاي سيفت سمي قويو هواتو ياني زاريم عمارات الاتينونا ما تفات اللبين يالنو بزاري توا يتوبي عمارو قالات ليقل سوك ميشلو بلاي فتسوم يما تفات الرقالي سلمي قن راسون هونو راسون كالادان بستكر ماننم ارسون لمادان دراش عيل آغنيم بمونم يهواتن يمج عبش عقبات مريتون يميك الات فرمجا موسد ينور بطال انلال باقزازو انساشن نتيجة مرو كميفت امو زغنان ونجلوش مكاكل لالفوت سدسمتو هزين كانات ويم اندامت كزتين وربلاي بونغاين تافنو دبزات شو سلت افوايا مراوطات ينورسي تماريوش تافن تاس ملكتو زاريم دمسات شو بمهون كغنات شو يكوم موناتشنن انجل سالن نزي لغاوطاتوش لزي مكراي دارغات شو يونغو بيديو فاشيشتاوي اقزازنو لما ننجاوم هلين على اللو سو خلو يهلين ادمس امين اگران حاقو يوطاتو شو متاقت كمان النتاچو غار يتعاز مهونونو زاريم زرنوش تبعدنو بزرقوت مواكر يرسبر فجتنا متلالك وررانا كيم بكال قديانا ما فناكال بليلاوم ييتو بيك فليت كايدنو بتلايم عماراو إلاما تدرغو يزر ماتلات ونجل نفت سمبت بميد درغو تريوش هيوتات شون دي تفايت درغو تنزيغو تخلو نفسات شوني مار انلال انديوم لاغر دهننت اندنت النابرونت آلاما سننكو زرنوش بلقوسو تورنت يتسووتن هلو نفسي مار انلال كزيبا مكتل يلتون سريكتاتشن ناسواهو كالن يزاريون سريكتاتشن سفيكزي يازو يكالمت ايك مستنگدو سيون كو يتو بفيت اندوك تاوي صحوف يستناقدال يصحوفو مرس يوهو ديد من تامنگد يلال ادماتو تشاتشن يسريكتاتشن المرسات كنياغار ندتكويو يزو ترقب جاتشن بماس قدم بكتا ايو موزيكا ودتكتا ايو مرهاقبر انشاقاقرال
Hey, hey, hey.
ኦሆዴድ መንታ መንገድ ከአገሬ አዲስ በዚህ ርዕሰ ለመጻፍ ያነሳሳኝ ወያኔ ከገባበት መቀመቅና የሞት ጠርዝ አንሰራርቶ የትግራይን ወሰን አልፎ የሌላውን አጎራባች ሕዝብ መሬት ወሮ በነዋሪው ሕዝብ ላይ በተለይም በአማራው ላይ የሚፈጽመውን ዓለም ያወቀውን ግፍ ዘረፋና ወንጀል በግልጽና በእጃዙር ተባባሪነት ሚና የተጫወቱትን አካሎች ለማሳየት ነው። አሜሪካኖች በአፍጋኒስታን ሕዝብ ላይ የሽብር ድርጊት ሲፈጽም የቆየውን ታሊባንን ከገባበት የቶራ ባራ ገደል አውጥተው ለካቡል ቤተ መንግሥት ያበቁትን ያህል ቀደም ሲል ወያኔ በተከፈለ የሕዝብ መሥዋዕትነት ከሥልጣን መንበሩ ተባሮ ከገባበት የቴምቤን ሸለቆና በረሃ እጁን ይዞ አምጥቶ ስንቁንም ትጥቁንም ተረክቦ ለመቀሌ ቤተ መንግሥት መብቃቱን ስናይ የኦነግ መራሹን ኦሆዲድን የተንኮል ሴራና አንድነት በብዙ መልኩ ተመሳስሎ እናገኘዋለን። ይህንን አለማየትና ለመረዳት በጥቅም ተጋርዶ ወይም በውሸት ፕሮፓጋንዳ ተጠልፎ እውነቱን መካድ ይሆናል። በቸልታና በመዘናጋት የችግሩን ምንጭ ሳያድበሰብሱ ወደፊት ሊከሰት የሚችለውን አስከፊ የውጭ ኃይሎችን ያካተተ የወያኔ ኦሆዴድ ኦነግን ጣምራ ሴራ ለማሳየት መሞከር ለመፍትሄው ይረዳል ብዬ አምናለሁ ይላል ጸሐፊው። ብዙሃኑ በሚባል ደረጃ በሥልጣን ላይ ባለው ኦሆዴድ መራሹ ቡድንና በኦነግ መካከል ልዩነት እንዳለ አድርጎ የመሳልና አንዱን ጸረ ኢትዮጵያና ለአንድነት ያልቆመ ሌላውን ደግሞ ለኢትዮጵያ አንድነት የቆመ አድርጎ የማየት የተሳሳተና ፍጹም እውነትነት የሌለው ግንዛቤ ሲንጸባረቅ ይታያል። ይህንኑ ጅምብር ለመግፈፍ የበኩሌን ግንዛቤና እይታ ለማካፈል እወዳለሁ። ለኔ ወያኔም ሆነ ኦሆዴድ ኦነግ ከሚሰሩት ደባና የሚስጥር ግንኙነት እንዲሁም የዓለም አንድነት አንጻር ሁለቱም የአንድ ሳንቲም ሁለት ገጾች ሆነው ይታዩኛል። ሁለቱም በአንድ የጎሳ ፖለቲካ፣ በአንድ የፖለቲካ ሐሳብና ሕገ መንግሥት አገራዊ የክልል አወቃቀር የሚያምኑ ናቸው። ልዩነታቸው በሥልጣን ክፍፍሉ ምክንያት የተፈጠረው ሽኩቻ ብቻ ነው። ወያኔ ኢትዮጵያን ለማፈራረስ አቅዶ ሕገ መንግሥትና መመሪያ ነድፎ ኦነግን፣ ኦሆዴድን፣ ብአዴንንና መሰሎቹን አሰልፎ ላለፉት 27 ዓመታት በኢትዮጵያ የሥልጣን መንበሩን ተቆጣጥሮ እመሠርታታለሁ ያለውን አገረ ትግራይን ከኢኮኖሚው መስክ በበለጠ ደረጃ ትኩረት ሰጥቶ የጦር ኃይሉን ሲገነባ ኦነግ ያፈጠጠ ያገጠጠ ምኞቱን ኢትዮጵያን አፈራርሼ ኦሮሚያ የተባለች አገር መሠርታለሁ፣ አዲስ አበባም የተባለችውን የሁሉንም ኢትዮጵያዊ የጋራ ከተማ ነጥቄ ፍንፍኔ ብዬ ሰይሜ እይዛለሁ፣ ኦሮሞ ያልሆነውን ሕዝብ ወደ መጣበት እመልሳለሁ ብሎ ሳያቅማማ በድፍረት ከመግለጽ አልፎም ጫካ ገብቶ ንጹሐንን ሲገድልና ሲዘርፍ መኖሩ አይካድም። ይህንኑ ንድፈ ሐሳብ የቀድሞ ኦነግ መሥራችና መሪ የነበረው የአሁኑ የአብይ አህመድ ዋና አማካሪና የቤተ መንግሥቱ ባለሟል ዲማ ነገዎ ከዛሬ 30 ዓመት በፊት በጀርመን ሞንሃይም በተባለ ከተማ በተደረገ ስብሰባ ላይ የተናገረውን ማስተዋወሱ ይበጃል። አራት ድርጅቶች ማለትም ኢሃፓ በወይዘሮ ገነት ግርማ፣ ደርግ በአምባሳደሩ፣ ህወሓት በካሱ ኢላላና አሁን ለጊዜው ስሙን የዘነጋሁት ኦነግ በዲማ ነገው ተወካይነት በተደረገ ስብሰባ ላይ ይሄው ጉደኛ ባንድ ጀርመናዊ ሲጠየቅ፣ ለመሆኑ ፍንፍን የምትሉትን የአዲስ አበባ ከተማ ብትቆጣጠሩ ነዋሪውን ኦሮሞ ያልሆነውን ብዙ ሕዝብ ምን ታደርጉታላችሁ ላለው ጥያቄ ሲመልስ፣ ኦሮሞ ያልሆነውን ሌላው የፍንፍኔ ነዋሪ ለኦሮሚያ መንግሥት የሚጠቅመው ሆኖ ከተገኘ መኖሪያ ፍቃድ እያሳደሰ ሲኖር፣ የማይጠቅመው ደግሞ የማርያም መንገድ ሴፍ ኮሪደር ተከፍቶለት ወደ የመጣበት ይመለሳል ብሎ ነበር። ይህንን ዓላማና ግብ ተሸክሞ ነው ዛሬ 4 ኪሎ ቤተ መንግሥት ውስጥ ገብቶ ብልጽግና የሚባል ካባ ደርቦ የሚንጎባለለው። ኦህዲድ የተባለው የኦነግ የበኩር ልጁ ደግሞ የወያኔ አጃቢ ሆኖ ለ27 ዓመታት በታማኝነት ሲያገለግል ቆይቶ በሕዝቡ ትግል ወያኔ ከ4 ኪሎ ቤተ መንግሥት ሲባረር ክፍተቱን ተጠቅሞ አልጋውራሽ ሆኖ በዙፋኑ ላይ ጉባለ። ሥልጣኑን በተቆጣጠረ ማግስት በጫካና በውጭ አገር ሲርመሰመስ የቆየውን የመንፈስ አባቱን ኦነግን ከነትጥቁ አዲስ አበባ ሰተት ብሎ እንዲገባ አደረገ። እስካሁንም ድረስ መሪዎቹ በከተማ የተንደላቀቀ ኑሮ እየኖሩ በጫካና በከተማ ጦራቸውን አሰማርተው በንጹሐን ዜጎች በተለይም በአማራው ተወላጅ ላይ የግፍ እርምጃ በመውሰድ በመግደልና በማፈናቀል ንብረቱንም በመዝረፍና በማውደም ላይ ተሰማርተው አያሌ ወንጀል ፈጽመዋል፣ በመፈጸምም ላይ ናቸው። የግብር አጋራቸው የሆነው ኦህዴድ የሕዝቡን ትግል በመጠምዘዝና በመጥለፍ ላለፉት 3 ዓመታት የአገሪቱ ብቸኛ ባለቤት በመሆን በሆድ አደር አጃቢዎቹ ተሳትፎ ለጋራ ዘላቂ ዓላማ መዳረሻ ሁለገብ ዝግጅት በማድረግ ላይ ነው። በሁሉም አቅጣጫ ግልጽነት የለም። ከየአገራቱ የሚገኘው ብድርና እርዳታ እንዲሁም ስምምነት ምን እንደሆነ ሕዝብ አያውቅም። ሌላው ቀርቶ ለአባይ ግንባታ ከሕዝብ የተሰበሰበው መጠን ወጣ ከተባለው መጠን 10% ወይም 13 ቢሊዮን የኢትዮጵያ ብር መሆኑ ሲገለጥ፣ ቀሪው 90% ወይም 110 ቢሊዮን ግን ከየት እንደመጣ አይታወቅም። ግድቡ ተሽጧል የሚለውም ሐሜታ ሳይሆን እውነት እንደሆነ ያመለክታል። አሁን ባለው አቅጣጫ አገራችን ከተጓዘች የግድቡ ባለቤት የመሆኑም ነገር አጠራጣሪ ነው። ከኦነግ አካሄድ የተለየ መስሎ በተራዘመ ስልት ለወደፊቱ ኦሮሚያ ግብአትና ጉልበት የሚሆን የመከላከያ፣ የኢኮኖሚ፣ የመሬት ወዝተ አቅሞችን ገንብቶ ሌላውን በተለይም በኢትዮጵያዊነቱ የማይደራደረውን የአማራውንና ሌላውን ማኅበረሰብ አዳክሞና መንምኖ እርስ በርስም እየተጋጨ የሚኖርበትን ሁኔታ ፈጥሮ መገንጠሉ ይሻላል በሚል ስልት በመንቀሳቀስ ላይ ነው። በትግል ዓለም ለሚፈልጉት ዓላማ እንቅፋት የሚሆነውን ጠንካራ ኃይል ወይም ምሰሶ ወይም በወታደራዊ አጠራር የስበት ማዕከል ወይም ሴንተር ኦፍ ግራቪቲ የሆነውን መምታት ለዘላቂው ድል ዋስትና ስለሆነ ሁሉም ጸረ ኢትዮጵያ ቡድን በአማራው ላይ ጦሩን መዞ ተሰልፏል። ሌላው ደግሞ በቅርቡ ኢትዮጵያ ለዘመናት የገነባችውን የዲፕሎማሲ ግንኙነትና አቅም በመስበር ከሌላው አገር ጋር የነበራትን ክብርና መቀራረብ በአንድ ጀንበር በአንድ ሰው ውሳኔ እንክትክቱን ማውጣቱን ነው። የተሰጠው ምክንያት ወጪ ለመቀነስ ሲሆን፣ ሥራውን በየአገሩ የሚኖሩ የሥርዓቱ ደጋፊዎች የሆኑ በዲፕሎማሲ ሥራ ቀርቶ በቀን ሥራ ላይ እንኳን ልምድ የሌላቸውን ዋልጌና የጥቅም ተገዢዎች በቦታው በመመደብ ኢትዮጵያ በዲፕሎማሲው ሜዳ ተሸንፋና ተዋርዳ ለጠላቶቿ አመች ታርጌት እንድትሆን ያደረገ ውሳኔ ነው። ይህም ለወደፊቱ ሴራ፣ ለኢትዮጵያ የሚቆም ወዳጅ አገር እንዳይኖር ለማድረግ የታቀደ ሴራ ነው። የዲፕሎማሲ ሚሽን ከሚያስወጣው ወጪ ይልቅ የሚሰጠው ጥቅም ይበልጣል። የየአገራቱ ከበርቴዎች በቱሪዝምና በኢንቨስትመንት እንቅስቃሴ እንዲሳተፉ የመቀስቀስና የማግባባት ጉልበት አለው። ስለ ሕዝቡ ታሪክና ባህል የማሳወቂያ መድረክም ሆኖ ያገለግላል። የዚያ ጉልበት ድሃ መሆን እንኳንስ በእድገትና ሰላም በኩል ቀርቶ የአገርም ስም እንዳይታወቅ ያደርጋል። ኢትዮጵያም ለወደፊቱ ከዓለም ሕዝብ ትውስታ ለማራቅ ይህ እርምጃ ተወስዷል። የዓለም አቀፍ ማህበረሰብ ሚዛኑ ባጋደለበት ወቅት ጭራሽ መጠናከር የሚገባው የዲፕሎማሲ ሚሽን በዚህ መልኩ መንኮታኮቱ ከተገለጸው ሴራ ተለይቶ አይታይም። በተለይም የአፍሪካ ወዳጅ አገሮችን ግንኙነት ማመንመኑ ኢትዮጵያን የቅርብ አጋረቢስ ያደርጋታል። ታዛቢ በሌለበት አገር እንደ ግብጽ ያሉ ታሪካዊ ጠላቶቿ እንደ ልባቸው እንዲቦርቁበት ያደርጋል። እንኳንስ ዘንበውብሽ ድሮም ጤዛነሽ እንዲሉ ይህ ያንድ ሰው ውሳኔ ለጠላት ዱላ የማቀበል ያህል ነው። የሚያስከፍለው ዋጋ በቀላሉ አይገመትም። በአገር ውስጥ በኦሮሙማ መርሆ የሚንቀሳቀሱት እነዚህ ሁለት የሚመስሉ የአንድ ዓላማ ቤተሰቦች ቢሆንላቸው ሥልጣኑንም ሀብቱንም መሬቱንም ሙሉ በሙሉ ተቆጣጥረው አሁን እንደሚታየው ኢትዮጵያ የሚለውን ስም ብቻ አንግበው ቢቀጥሉ አንዱ ምርጫቸው ይሆናል ነው። ምክንያቱም ከትንሽና ከጠባብ አገር ይልቅ ሰፋ ያለና ትልቅ አገር ለዘረፋውም ለግብአቱም ስለሚሻል ሳይመርጡት አይቀሩም። ከወያኔም ተመክሮ ቀስመዋል። የትም ፍጩ ዱቄቱን አምጪው ነውና በዚያም ሆነ በዚህ የኦሮሞን የበላይነት የኦነግንም ፈላጭ ቆራጭነት የሚያስከብርና የሚያረጋግጥ ከሆነ አይናቸውን አያሹ። የወያኔውስ ጌታቸው ረዳ ኢትዮጵያን ለማፍረስ ሲኦልም ቢሆን እንገባለን ብሎን የለም እንዴ? ታዲያ ለኦነግ ኦህዴድ ከጫካው ይልቅ 4 ኪሎ ቤተ መንግሥት ገብቶ የሚሹትን ማድረግ አይሻላቸውም? ለዚያም ነው እንደ ወያኔ ሲኦልም ከመግባት ይልቅ ባይዋጥላቸውም ከአንገት በላይ ኢትዮጵያ ኢትዮጵያ እያሉ ሕዝቡን ማማለል የመረጡት። ይህ ሙከራቸው ግን ፋይዳ ቢስ ቢሆን ሲሆንባቸው ወደ ዋናው ተሸክሞ ከኖሩት እቅዳቸው የማይገቡበት ምክንያት አይኖርም። ሁለት ባላ ትከል አንዱ ቢሰበር በሌላው ተንጠልጠል እንዲሉ ለዘላቂው ግባቸው አንደኛ የኢኮኖሚ ምንጮችን መቆጣጠር፣ የኦሮሚያ ባንኮችን እያጠናከሩና የብሔራዊ ባንኩን እያሽመደመዱ ባዶ ማስቀረት፣ ለዚህ ተግባር ይሆናሉ የሚሏቸውን ታማኞቻቸውን መመደብና ማሰማራት። ሁለት የሌላውን ማኅበረሰብ መሬት እየወረሩ ኦሮሞ ያልሆነውን ነዋሪ ሕዝብ እያፈናቀሉና ንብረቱን እየዘረፉ ወሰናቸውን ማስፋት፣ በምትኩ የራሳቸውን ጎሳ ተወላጅ ማስፈር። ሦስተኛ የአገሪቱን ካዝና በመመዝበር ከሌላው አካባቢ በተለየ ፍጥነትና መጠን ክልላችን ነው በሚሉት አካባቢ መሠረተ ልማቶችን ማስፋፋት፣ የሌሎቹን ማዳከም ወይም ማፍረስ። አራት በአገሪቱ ሀብትና ጥሪት የራሳቸውን የመከላከያ ኃይል እየገነቡ የሌላውን ማፍረስ ወይም እንዳይገነባ ማድረግ። አምስት ከወያኔ ጋር በተደረገው የሥልጣን ግብግብ ሳቢያ የተከሰተውን ጦርነት ሽፋን በማድረግ የሌላውንም ተቀናቃኝ ጎራ ለማፍረስ እንደ ስልት መጠቀም። ለኢትዮጵያ አንድነት ዋልታና መከታ ሆኖ የኖረውን በተለይም የአማራውን ማኅበረሰብ ለመምታትና ቅስሙን ለመስበር ከወያኔ ጋር የጥምረት ዘመቻ ማካሄድ፣ ቦታዎችን መውረርና ማስወረር፣ ንብረቶቹን መዝረፍና ማዘረፍ፣ የጦርነቱን አውድ አማራ በሚኖርበት መሬት ላይ ማድረግ፣ በዚህም ሕዝቡን ሰላም በመንሳት ለስደትና ለችግር ማጋለጥ፣ እርሻና ሌላው እንቅስቃሴ ታግዶ ለርሃብ እንዲጋለጥ ማድረግ። ስድስት ኢትዮጵያ እንደ አገር እንዳትኖር ታሪካዊ ቅርሷና መገለጫዎቿ መውደም እንዳለባቸው በማመን በእጅ አዙርና በቀጥታ ከወያኔ ጋር በማበር ማፈራረስ፣ የታሪክ አሻራ እንዳይኖር ሌት ተቀን መሥራት፣ ወያኔ በላሊበላ ቅድስት ታሪካዊ ቦታ ላይ ሲዘምት ኦህዴድ ኦነግ በአዲስ አበባና አካባቢዋ ያሉትን ታሪካዊ ተቋማት ማፈራረሱ የዚያ እኩይ ተግባር ማሳያዎች ናቸው። የኢትዮጵያ መታወቂያና ንብረት የሆኑትን ተቋማት በጠራራ ፀሐይ በሐራጅ መቸብቸብም አንዱ ተልዕኮ ነው። ትልቁና መዘንጋት የሌለበት ጉዳይ ከወያኔ ጋር የይምሰል ግብ ግብ የገቡበት ምክንያት በትግራይ ውስጥ ምርጫ አካሄዶ የራሴን መንግሥት አቋቁሜያለሁ ማለቱን ተከትሎ ሲሆን፣ በኦሮሚያ ክልል ውስጥ ግን ጊዜያዊ መንግሥት ለሦስት ዓመታት አቋቁመናል ብለው ያወጁትን አጋሮቹን የኦሮሞ ፌዴራሊስትና ኦነግን በዝምታ ማለፉ የወደፊቱን የጋራ አቅጣጫቸውን ያመላክታል። አንተም በዚህ እኔም በዚያ ወዲያ ማዶ እንገናኝ የተባባሉትን አዳኞች ታሪክ ልብ ሊሉ ይገባል። በየት አገር ነው በመንግሥት ላይ መንግሥት እስቴት ውዝን እስቴት አውጃለሁ ሲባል በዝምታ የሚታለፈው? የኦህዴድ መራሹ መንግሥት ይህንን ትልቅ ድፍረት በዝምታ ማለፉ ለአንድነታቸው ሌላ ማሳያ ነው። ያማራው ክልል የራሱን የደህንነት ኃይል ለማቋቋም ያደረገውን ሙከራ ሲያጨናግፉ ግን ቅር አላላቸው። የሽግግር መንግስትማ አቋቋምኩ ቢላቸው አጸፋው ምን ሊሆን እንደሚችል ለመገመት አዳግትም። የኦነግና የኦሮሞ ፌዴራሊስት መሪዎች ከአገር ወጥተው በውጭ አገር በአሜሪካና በአውሮፓ እየተዘዋወሩ ነገን መልስ እንመሰርታታለን ለሚሏት ኦሮሚያ ድጋፍ እንዲሰበስቡ መፍቀዱም ሌላው አመላካች ነው። በተሰማሩበት ሁሉ እርዳታና ድጋፍ እየሰበሰቡ ለመሆናቸው ብዙ ፍንጮች ብቅ ብለዋል። ለሽርሽር ወይም ለሕክምና አለመውጣታቸውን እንኳንስ የፖለቲካ ሰው ጥብ ጥብ የሚጫወትም ልጅ ቢሆን ይረዳዋል። ምዕራባውያኑ በተለይም አሜሪካ የሽግግር መንግሥት ይቋቋም የሚሉትም እነዚህንና መሰሎቻቸውን ኃይሎች ከወያኔ ጋር አጣምረው እንደሆነ መገመት አያቅትም። ይህ ሐሳባቸው ግን ከልባቸው ሳይሆን ነገ ቢገነጠሉ እንጋልባቸዋለን ለሚሉት ኃይሎች የተዘዋዋሪ ዕውቅና የመስጠት ጅማሮ ነው። ለጥቅማቸው ሲሉ ጠላት ነው ከሚሉትም ጋር ቢሆን ይተባበራሉ። የአፍጋኒስታንና የታሊባን የቀናት ታሪክ ይህንኑ ያመለክታል። የምዕራባውያን ወዳጅነት አብሮ አያመሽም። ኢትዮጵያንም በተደጋጋሚ ከድተዋታል። አንደኛ፣ በጣሊያን ወረራ ጊዜ ከወራሪው ጋር በመቆም ወራሪውን አጽድቀው ነበር፣ ግን የሂትለር ዱላ ወደ እነሱ ሲዘረጋ ፊታቸውን ወደ ኢትዮጵያ አዞሩ። በእግሩ ተተክተው በቅኝ አገዛዝ መዳፋቸው ስር ለመያዝ ያደረጉት ሙከራ በቆራጦቹ ኢትዮጵያን ንቃትና ዘዴ ሊከሽፍ ችሏል። ሁለት፣ ከአርባ ዓመት በፊት የሶማሌው ዛድባሬ የኢትዮጵያን ድንበር ጥሶ ወረራ ሲፈጽም ከፍላ የገዛችውን የጦር መሣሪያ በማገድ ለወራሪው የጦርና የሎጂስቲክ እንዲሁም የምክር ድጋፍ በማድረግ ኢትዮጵያን አስወግተዋል ወግተዋልም። ሦስተኛ፣ ወያኔ ኦነግና ሻቢያን ለሥልጣን አብቅተው ኤርትራን አስገንጥለው ወደብ አልባ አድርገውናል። ከዚያም በፊት የጅቡቲ ነገር እንዲሁ ኢትዮጵያን እንድታጣ ያደረጉት በተባበረ ሴራቸው ነበር። አራተኛ፣ አሁን ደግሞ ወያኔ፣ ኦነግ፣ ሱዳንና ግብፅ ከሌሎች ደቃቄ ውስጥ ባንዳ ቡድኖች ጋር ተመሳጥረው በየአቅጣጫው ጦር ሲከፍቱባት ወገንተኝነታቸውን ለወንጀለኛው አካል በይፋ አሳይተዋል። ኢትዮጵያ ባንጥራ ሀብቷ ከፈረንሳይ የገዛችውንም መሣሪያ እንደ ልማዳቸው እንዳይደርሳት አግደዋል። ምንም እንኳ ቢመጣም በኦህዴድና በኦነግ እጅ ላይ መውደቁ ባይቀርም ያለፈውን ታሪክ መለስ ብለን ብናይ የዛሬ 30 ዓመት በፈረንጆቹ 1991 ዓ.ም ተመረተ በነበረው አገራዊ ቀውስ ደርግና የኦነግ ህወሓትና ሻቢያ አማጽያን በለንደን ከተማ የሰላም ድርድር ያድርጉ ተብሎ በስከጀርባ አማጽያኑ ኃይላቸውን አንቀሳቅሰው አገሪቱን እንዲቆጣጠሩና አዲስ አበባም እንዲገቡ የተደረገው ሴራ ሰሞኑን የአፍጋኒስታንን መንግስትና የታሊባንን አማጽያን በኳታር የሰላም ድርድር ያድርጉ ተብሎ ስብሰባው ሳይቋጭ የታሊባን ጦር አገሪቷን መቆጣጠሩ በእኛ አገር ላይ የተፈጸመውን ደባ ይመስላል። አሁንም ህወሓት፣ ኦነግና ሌሎቹ ጸረ ኢትዮጵያ ኃይሎች በየአቅጣጫው ድንበር ጥሰው ከገቡት የውጭ ጠላቶች ጋር በማበር ቦታዎችን እየተቆጣጠሩ በሽብር ህዝቡን ሰላም በሚነሱበት ሁኔታ ድርድር ይካሄድ የሚሉት ለተመሳሳይ ሴራ ሊሆን እንደሚችል ነቅቶ መጠበቅ ይገባል። ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ለዚህ ሁሉ መከራና ውርደት የዳረገን ሥልጣን ላይ ተቀምጦ የሴራው ተባባሪ የሆነው የኦሮሞ ማስገው ጅዋጅዌ ጥርጣሬ ያደረባቸው ምዕራባውያን ለሚፈልጉት ተግባር አስተማማኝ ሆኖ ስላላገኙትና ከትዕዛዛቸው ውጭ ባላንጣ ናቸው ከሚሏቸው አገራት ከኤርትራ፣ ከቱርክ፣ ከኢራን፣ ከቻይናና ከሩሲያ ጋር መሪው አብይ አህመድ ሽር ጉድ በማለቱ ይህች ባቄላ ካደረች አትቆረጠምም በሚል እሳቤ እሱን አስወግደው በሌላ ታማኝ ፈረስ ለመተካት የማይገለብጡት ድንጋይ የለም። ቀደም ሲልማ ይሆነናል ብለው ተሽቀዳድመው የኖቤል ሽልማት ሸልመውታል ነበር። እሱ ራሱ የሥልጣኑን መሠረት ሳያውቅ አጨብጫቢዎቹ ከሰውነት አውጥተው ወደ መላእክትነት ለውጠውና በሚያሰሙት ግፋ ብለው ጫጫታ ታውሮ አገራችንን ወዳጅ አልባ አደረጋት። ራሱንም ቀልቡን ነስተው ለአደጋ አጋለጡት። አሁንም አልመሸም። ራሱንም አገሩንም ከአደጋ ለማዳን ካለው አገር አጥፊ የጎሳ ፖለቲካ የሚገላግሉንን አገር ወዳድ ኃይሎች የተካተቱበት የሽግግር መንግስት ባስቸኳይ እንዲያቋቁም በሩን ቢከፍት በታሪክ የተመሰገነ ይሆናል። እዚህ ላይ ግልጽ መሆን ያለብን ምዕራባውያን ለሀገራችን ያስባሉ ብሎ መጠበቅ ስህተት መሆኑን ነው። ሁልጊዜም ቢሆን ከራሳቸው ጥቅም በላይ የሌላውን አገር ጥቅም አያዩም። ለነሱ ያልሆነ አገር መቀመቅ ቢገባ ደንታ የላቸውም። ይህንን በሌሎች አገሮች አይተነዋል፣ በእኛም አገር ያየነው ይኸው ነው። ሰልፋቸውን ከግብፅ፣ ከሱዳን፣ ከወንጀለኛው ከውሃትና ከኦነግ ጋር ሲያደርጉ ማንነታቸውን አሳይተውናል። እዚህ ላይ አገራችን ከሌሎች አገሮች ጋር ምንም አይነት ግንኙነት አታድርግ ማለትም አይደለም። ከአገራት ጋር ሊኖር የሚገባው ግንኙነት በእኩልነትና በመከባበር መርሆ ላይ ያረፈ እንጂ በጌታና በባሪያ መካከል የሚኖር ግንኙነት መሆን አይገባውም። ለዚህ አይነቱ ግንኙነት ግን አገሩን የሚወድ ሕዝቡን የሚያከብርና የሚያስከብር መንግሥት ሲኖር ብቻ ነው። አለበለዚያ ባለቤት ያቀለለውን ባለዕዳ አይቀበለውም ይሆናልና። ለኢትዮጵያ ሕዝብ ግን አብይ ተነሳ ለውጥ የለውም። በውጭ ኃይሎች የሚሽከረከር ቡድን በዚህም በዚያም ብሎ ሥልጣን ላይ ቢወጣ ያው በገሌ ነው። ለውጡ የአገርን አንድነት የሚያረጋግጥ ለባዕዳን ያልተንበረከከች አገር እውን የሚያደርግ መዋቅራዊ መሆን ይገባዋል። ይህንን ተረድቶ አገር ወዳዱ ኃይሉን አሰባስቦ ብሔራዊ ክብሩንና አገሩን ለማዳን በአንድ ግንባር ካልተሰለፈ፣ በተያዘው መንገድ ነገሮች ከቀጠሉ የጊዜ ጉዳይ ነው የዛሬው ባላገር የሆነው ሕዝብ ነገ አገር ቢስ አገረ ቢስ የመሆኑ ዕጣ ይገጥመዋል። ከልቂት የተረፈ ቢኖር እሱም ለስደት ይዳረጋል። ይህ በጨለምተኝነት የሚሰነዘር ፍርሃት ሳይሆን የሌሎቹን አገሮች ታሪክና እስካሁን ድረስ በአገራችን የተከሰተውን ሁኔታ መሠረት በማድረግ ነው። ከአደጋው ለመውጣት አገር አድን ሕዝባዊ ንቅናቄ መፍጠር አስፈላጊ ነው። የመጨረሻ ዓላማውም አንድነቷ የተጠበቀች፣ ከጎሳና ከእምነት ግጭትና ንትርክ የተላቀቀች፣ ለዜጎቿ ሁሉ የተመቸች ዲሞክራቲክ ኢትዮጵያን መፍጠር ነው። በቅድሚያ ግን ሁሉም እንቅስቃሴዎች በአንድ ቁጥጥርና ማዕከላዊ እዝ ኮማንድ ፖስት እንዲመራ ማድረግ፣ እዚያና እዚህ ተበታትኖ የሚደረግ ትግል አደጋ ስለሚያጋልጥ በተናበበና አንድ ወጥ በሆነ መልኩ በሚሰጥ መመሪያ መንቀሳቀስ፣ ንቅናቄውን በሰርግ ጉቦች እንዳይበከል መጠንቀቅ፣ ከመንግሥት አካላት ጋር በተለይም ከብአዴን መዳፍ ውስጥ እንዳይገባ ነቅቶ መጠበቅ፣ ለእያንዳንዱ በኢትዮጵያዊነቱ የሚያምን ዜጋ ራሱን ማዘጋጀትና ለእናት አገር ጥሪው ተገቢውን መልስ ለመስጠት ለአስፈላጊው ዝግጅትና ሎጂስቲክ ማሟላት፣ የገንዘብና ቁሳቁስ መዋጮ ማድረግ፣ ነገ ዛሬ ሳይባል ሁሉም እንደየችሎታውና አቅሙ በሚፈቅደው መጠን ለማበርከት መረባረብ፣ ሐመሮሃ አንድ ጠንካራ የመረጃና የግንኙነት ተቋም ወይም ሚዲያ ሴንተር መፍጠር፣ በየቦታው የተበታተኑትን አንድ ላይ ማሰባሰብ ወይም ማዕከላዊ አካል በሚሰጣቸው መመሪያ እንዲንቀሳቀሱ ማድረግ፣ እነዚህን ተግባራት ለመፈጸም በአገር ውስጥና በውጭ አገር የሚኖሩ ኢትዮጵያን ነገ ዛሬ ሳይሉ በሚመቻቸው መንገድ ተገናኝተው የሥራ ክፍፍል ሊያደርጉ ይገባል ሲል ጽሑፉን ያጠናቅቃል።
Gorebi tsodatnen ngida ተቀባይ ገና ገራችን ክፉ ሚያስባትን ክፉ ሚያስባትን ቆራጥ ልጆቿን አኖርም ጥቃትን አኖርም ጥቃትን ባባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን እጅ ቢሆን እጅ ዳሞራ ስጋችን አንቺ አትደፈሪ የሚፈሳል ደማችን።
አርማጮቻችን ከዚህ ቀጥለን ወደ ውይይቱ ጊዜ እንቻገራለን። በዛሬው ዕለት የኢትዮጵያን ጊዜ ሁኔታ ከእንግዳችን ጋር እንፈትሻለን እንዳሰሳለን። ምስክልቁላ ወጣች ሀገር የመረጃ ጥራትም ሆነ ወነተኛነት አብሮ ጠፍቷል። አጥፊዎቿ የተለያዩ ጅምብሮችን የሚያስተጋቡላቸው ቀጥሮም ማስተማርተዋል። በሰበር ዜና ገብታ እየሰመጠች ነው። ሐሰቱን ከእውነቱ ለመለየት ከመቼውም ጊዜ በለጠ የንጹህ ህልና ባለቤት መሆን ይጠይቃል። የዛሬው እንግዳችን የኢትዮጵያ ጉዳይ ገጥማት ችግሮች መንሻዎችና መዳረሻዎችን ንቅሶና በጥሮ የሚያቀርብ የፖድካስቱን ፍትና ጀርባ በግጡ የሚለይ ሰፊ ዕውቀት አድማስ ያለው ነው። የብዙሃን መገናኛዎቹም ከኛም ጋር ያሉ ሻሙታል ዕውቀቱና ልምዱ በፖድካስቱ መጋረጃ ስለተጀርባ ያሉት ሁሉ አጥርቶ የተረዳ ነው። ለኛም ሆነ ለአድማጮቻችን ያለውን እይታ በማጋራት አመለካከታችንን ጥራት ለማስያዝ እንደሚረዳን በማመን እንግዳችን አድርገናል። በየጊዜውም እየቀረበ በዚህ ሬዲዮ በሌላም በዓለም አቀፍ የሚገኙ በዓለም ዙሪያ የሚገኙ ሁሉ ሐሳቡን ከመጋራት አልተቆጠበም። እንግዲህ በየጊዜው የጠራን መናረጋቸው ውይይቶች አልሰለቸኝም ሳይል ያገራችን ሁኔታ በነቃው እየተከታተለ የሚያቀውን ያጋራናል ልምዶቹንም ያጋራናል። ለዛሬው መንገዳችን አልገናዋል ተናስተልኝ አቶ አያሌው መንገሻ ይስማሃል?
ይስማኛል አቶ ፈቆላ ተማምሰክናል።
እንደምሰነበት ተናነህ?
ሰላም ነኝ
መጣለኝ። እንግዲህ ያው ሁሉ ጊዜ ካንተ ጋር የምናርጋቸው ውይይቶች የሀገራችን መከራ የምትጓዘችበትንም አሁን የምትገኝበት ሁኔታዎች የሚመለከት ይሆናል። በየጊዜው ተለዋጭ ሆኖ ፖድካ ክስተቶች አሉ። እንግዲህ አንዱ ትልቁና በኢትዮጵያን ዝብ ያነጋገረ ያለው የጦርነቱ ጉዳይ ነው። ጦርነቱ በተለያየ ትርጓሜ እየተሰጠ ነው። የማንሰማው ወሬ የለም። በሌላ በኩል ደግሞ ድረሱልን የሚለውም አብዮታና ጩኸት ይሰማል። ግን በዜና ስርጭቶች ላይ መከላከያ ሰራዊታችን ደመሰሰ፣ ፋኖ ይህን እንደላገኘ፣ ወያኔ መግቢያ ሰጣጣ፣ መቀሌ ተደበደበ፣ ጀነራሎች ተገደሉ፣ ማአት ነገሮች ነው የሚሰሙትና እንደው ባንተ ክትትል አንተም ካለው እውቀት በዚህ በጸጥታውም እና መረጃ ዙሪያም የሰራ ስለሆነ በረጅሙ ልምድህ ይሄንን ያሁኑ አገታለች ሁኔታ ከጦርነቱ አንጻር ከጦርነቱ በጦርነቱ ግን ባምር ሁኔታዎች አሉ። አንተ ግምጋሜ ምንድነው? ሲበዘን ጀምር። አቶ አያለው
በጣም ጥሩ ጥያቄ ነው።
ይስማለሽ።
ጥሩ ጥያቄ ነው። ወቅታዊ ነው። ለመላው ኢትዮጵያ ሕዝብ በተለየ ደግሞ ኢላማ ተደርጎ በጦርነቱም ገፈት ቀማሽ የሆነው የአማራ ህዝብ ሊገነዘበው የሚገባ ነው። እና የጦርነቱ ሁኔታ እና ጠቅላላ እንቅስቃሴውን በተመለከተ ለማየት በተደጋጋሚ በተለያዩ ምሁራን በተለያዩ ሰዎች ሲገለጽ ቆይቷል። በተለያየ ሚዲያ አይተነዋል። አንተም ቀደም እንደገለጽከው ከዩቲዩብ እና ከፌስቡክ በሚገኝ ገንዘብ ራሳቸውን ለማበልጸግ ከመፈለግ፣ በሌላ በኩል ብልጽግናን እና ብአዴንን ወይም ኦህዴድ እና ብአዴንን ለማሞገስ በተሳሳተ መረጃ ያገዛዝ ዘመኑን የጨቋኝነት ዘመኑን ለማራዘም የሚፈልጉ በድርጅት አባልነት የተመለመሉ በአክቲቪስትነት ደግሞ የኪስ ገንዘብ እየተሰጣቸው በቅጥረኝነት የሚንቀሳቀሱ ኃይሎች በተሳሳተ መረጃ ባልተገኘ ድል ድሉም ቢሆን ዘለቄታ ይኑረው አይኑረው ባልተዋወቀበት ሁኔታ ህብረተሰቡን ሲያደናግሩት ነው የምናይ። በአሁኑ ጊዜ በዩቱብ እና ፌስቡክ ላይ የምታያቸው ነገሮች በእውነቱ በዚህ ላይ ሪሰርች አልተሰራም እንጂ በአብዛኛው ብሎ መግለጽ በሚቻል ደረጃ ከ70% በላይ የተሳሳቱና የተጋነኑ ናቸው። በአብዛኛው ሰብአዊ ድክመት የሚታይባቸው ናቸው። እንደ መረጃ አባባል ሰብአዊ ድክመት ማለት የተጋነነ ወይም የቆሰሰ ይሄ ከግለሰቡ ወይም ከአቅራቢው የፖለቲካና የመረጃ ወይም ወታደራዊ ውቀት ግንዛቤ ጥረት ይወሰናል። በሌላ በኩል ፍላጎት ከፍላጎቱ ይመለጫል። አንዳንዱ መሬት ቃል የተገባለት ወይም የወሰደ ነው፣ ከፊሉ ደግሞ ኮንዶሚኒየም፣ ሌላው ደግሞ ስልጣን፣ ሌላውም ሌላ። ስለዚህ ሁሉ ጊዜ በጥቅም ላይ ሲመሰረት ወይም አስተሳሰብህ ለዚያ ተለታኔ ለመስጠት ብቃት ሲያንስህ ሰባዊ ድክመቶች ይገለጻሉ። እዛ ላይ በአንተ ፍላጎት ወይም ካንተ ፍላጎት ውጪ በሆነ ሁኔታ የተዛባ መረጃዎችን ካስተላለፍ ዘንድ ምቹ ሁኔታዎች ይፈጠራሉ። ያ ማለት በጣም የተጋነነ ይሆናል። 10% የተፈጸመውን 100% ታደርገዋለህ፣ 90% የተፈጸመውንም 20% ታደርገዋለህ። እና እነዚህ ሁሉ የምናያቸው ሰባዊ ድክመት ወይም ማህበራዊ ድክመትም ጭምር ሆነው ነው የምናያቸው። በአጠቃላይ ጦርነቱ በማህበራዊ ሚዲያ እየተመራ ያለ ጦርነት ነው። በዓለም ላይ እንዲህ አይነት እንደ ኢትዮጵያ ጦርነት አይነት በማህበራዊ ሚዲያ ሲመራ የታወቀ የሚታወቅ በታሪክም የለም። በታሪክም ስንል ይሄ ማህበራዊ ሚዲያ ከጀመረበት ላለፉት 2 አስርተ ዓመታት ማለት ነው በፍጹም ተከስቶ ማያቅ ነው። ግን በኢትዮጵያም ውስጥ ቢሆን የህወሓት ጦር የጦር እንቅስቃሴ ከማህበራዊ ሚዲያ ቅስቀሳ የዘለለ የወጣ ነው፣ ሚስጥርነቱን የተጠበቀ ነው። የህወሓትን ሰራዊት እንቅስቃሴ ፍላጎትና የሰራዊቱን ብዛት፣ የመሬት ወይም የወታደራዊ መሬት አቀማመጥ ይዞታ በዝርዝር የመሪዎቹን ማንነት ጀግንነት ወይም ሌላ ብሔራዊ ማንነት የማይጠቅስ ነው። በዚህ ምክንያት ሚስጥርነታቸውን ስለማይጠብቁ እንደገና በአነስተኛ የሰው ኃይል ቁጥር ደግሞ ከቦታ ቦታ እየተንቀሳቀሱ ስለሚይዙ የጎሬላ ተዋጊነት ወታደራዊ ስልት እየተጠቀሙ በመሆኑ በፍጥነት የተለያዩ ብዙ ቦታዎች ሲይዙ ታያለ። ምክንያቱም በሽምቅ ተዋጊነት እንቅስቃሴ ስትንቀሳቀስ አንደኛ ፈጣን ተንቀሳቃሽ ነው የምትሆነው፣ ፈጣን ትሆናለህ። ከቦታ ቦታ በፍጥነት ተወርውረህ ትሄዳለህ። ምክንያቱም ትንሽ የሰው ኃይል፣ ትንሽ ወታደራዊ ትጥቅ፣ ትንሽ ቀለብ ይዘህ ነው የምትንቀሳቀሰው። በዚህ ምክንያት ምንም ሳይደረስብህ ሳትታይ የመረጃ ተቋማቱ ሁሉ ሳያውቁ ባልታሰበ ሁኔታ በአንድ ቀን 3-4 ቦታዎችን የምትቆጣጠርበት አጋጣሚዎች ይፈጠራሉ። ግን ለኮንቬንሽናል አርሚ ወይም ለመደበኛው ሰራዊትና ለመደበኛ ተዋጊው ኃይል ግን ውስብስብ ነው ይሄ። ምክንያቱም በርካታ ተሽከርካሪ ቀለብ ጭኖ፣ ነዳጅ ጭኖ፣ መሳሪያ ጥይት ጭኖ፣ ሰራዊት ጭኖ ሲንቀሳቀስ ሲፍተለተር ስለሚውል የሚሄዱበት ቀጠና፣ የሚንቀሳቀስበት ወታደራዊ መሬት፣ መሪዎቹ፣ የሰው ኃይል ብዛቱ በግምትም ይሁን በእርግጠኝነት የሚታወቅበት ነባራዊ ሁኔታ ይፈጠራል። ከዚህ አንጻር ለህወሓቶቹ ጠቅሟቸዋል። አሁን የሚሰሩት የሚሄዱበት ወታደራዊ እንቅስቃሴና የአደረጃጀት ስልታቸው፣ በሌላ በኩል ሚስጥር አጠባበቃቸው ከማህበራዊ ሚዲያ አውጥተውታል፣ የኔ ብለውታል። የኛው ግን እንኳንስ ወታደራዊ እውቀት ሊኖረው የሚሊሻ አገልግሎት እንኳን ሰልጥሮ ያልመጣ ዲያስፖራ እየተነሳ ወታደራዊ ትንታኔ ይሰጣል። የኛ ሰራዊት እንዲያርጎ መታ እንዲያደረገ መሳሪያውን ጠይቆ ነው የመሳሪያውን ስም እንኳን አያውቀውም። እና አንደኛ ሚስጥርነት አይጠበቅም፣ በሁለተኛ ደረጃ ህወሓትን እያገዝ ነው ነው፣ በሶስተኛ ደረጃ ህብረተሰቡ ማግኘት ያለበትን እውነተኛ መረጃ እያሳጣ ነው ነው፣ በአራተኛ ደረጃ ሀገሪቱ ያለችበትን ነባራዊ ሁኔታ እንዳናውቅ እየጋረደን ነው፣ በአምስተኛ ደረጃ በጦር መሪነት ደረጃ ላይ ያሉ ሰዎች የት እንዳሉ ምን እየሰሩ እንደሆነ እያሳወቋቸው ነው። ለጠላትም ጠላት እየገዙላቸው እውነተኛ ኢላማነታቸውን ደግሞ እያሳወቋቸው ነው። በሌላ ፎቶ የሚነሳውና ተዋጊውን አለመለየት ነው። አሁን አይተህ ከሆነ የተለያዩ የፖለቲካ ድርጅት መሪዎች ወይም አባላት የተለያየ መንግስታዊ ተቋም ውስጥ የተሰገሰጉ ሰዎች፣ የብአዴን ሰዎች ከተዋጊው ፊት ይሄዱና መትሬስ ተሸክሙ ፎቶ ይነሳል። ከፊሉ ነጭ ሸሚዝ፣ ነጭ ጫማ አድርጎ ውጊያ ወረዳ ለማስመሰል በቦታው ተገኝቶ ፎቶ ይነሳል። እንግዲህ ነጭ ጫማ አድርገ ካልሆነ ካልቆሸሸ፣ አሁን በመሰረቱ ጊዜው ነሐሴ ነው። በነሐሴ ወር ውስጥ ከፍተኛ ዝናብ አለ፣ ከፍተኛ ጭቃ አለ። የአማራ ክልል ሁኔታ ደግሞ በዚህ ሁኔታ ላይ ነው ያለው። ነጭ ጫማ አድርጎ እያየኸው እንግዲህ ከዋናዋ መንገድ ካስፋልቷ ወይም ደግሞ ከተጠረ መንገዱ ዘሎ ጋውረዳ አለመግባቱን ነው የምታየው። ግን እሱ ተዋጊ ነው ለመባል ነጭ ጫማውን ነጭ ሸሚዙን አድርጎ አንዳንድ ጊዜም ደግሞ ዩኒፎርም ተውሰው ለብሰው ተመንጃዎች ይዘው የመትሬስ ዝናርን ከተከሻቸው ላይ እንዳህያ ተሸክመው ፎቶግራፍ ሲነሱ ነው የምታየውና ይሄ የድል አጥቢያ አርበኛ የበዛበትን ጊዜ ነው። በጣም የድል አጥቢያ አርበኛ አጭበርባሪ የበዛበት ደግሞ ይሄን አጋጣሚ ምንድነው ለመንግስት በሁለት ቢለዋ የሚበሉ ሁለት አላማ ያላቸው በፖለቲካ ድርጅቶች ውስጥ የተሰገሰቡ ወይም ሌሎች ሰዎች በመንግስታዊ ተቋም ውስጥ ያሉ ሰዎች ወደ ውጊያ ወረዳ ሲሄዱ ካልተከለከሉ በስተቀር እነዚህ ሰዎች ነገ ዋት አሸንፎ እንኳን ቢመጣ እኔ መውደቅ ያንዳላጣ ብለው መረጃ ከመስጠት ወደ ኋላ ሄዱ። ይሄ በመታወቅ አለበት። በሌላ በኩል በገንዘብ ሊገዙ ይችላሉ። ስለዚህ የፖለቲካ ድርጅት አባላትና መሪዎች አሁን ፎቶግራፍ ለነገሩ አብይ ያስተማራቸው አንድ ያገር መሪ ወይም አባ የቤት አባወራም ቢሆን መጥፎ መሳሪያ ከሆነ ሁልጊዜ ተከታዮቹን ይዟቸው ገደል ነው የሚገባ የተሰውን ወይም ህብረተሰቡን። እሱ የፎቶግራፍ የፎቶሾፕ ሆነ ይሄንን ያመጣልን መስራት መምራት ብቃት አላሳየው በኢትዮጵያ ነው ፎቶግራፍ ብቻ ከንፈሩ ሊፕስቲክ ይቀባል ሲሙን ያስተካክላል በዚህ ነው ጊዜውን ያሳለፈው። ስለዚህ የሱን እግር ተከትሏል ማለት ይችላል ህብረተሰቡና ፎቶሾፕ ነው እየተሰራ ያለው። በመሰረቱ ወታደራዊ ቅስቀሳ ሲደረግ እንኳንስ በውጊያ ወረዳ ላይ ያሉ ሰዎች ፎቶግራፍ መነሳት ቀርቶ የውጊያ ወረዳ አካባቢ ወታደራዊ ግዢው መሬት ራሱ የያዙበት የምሽግ ቀጠና ሌሎች ሁኔታዎች በሙሉ ፎቶግራፍ መነሳት አይገባቸው። በመሰረቱ ልዩ ኃይሉ በለው ፋኖ ወይም መከላከያ ሰራዊት ሞባይል መያዝ አይገባው። ለምንድን ነው ሞባይል የሚይዘው? ይሄ እኮ ነው ሰላዮች ከመሃል እየተገኙ ነው ተመቱ እንደዚህ እንነለው። ይሄ ነው ምክንያቱም ሞባይል ተፈቅዷል። አንዳንዶቹ ቀደም ሲል ካንተ ጋር ተነጋግረናል ከአራት ወር ከአምስት ወር በፊት ይሄ ጦርነት ውጤት የለውም እንዲያውም ለአማራ ጣላት እየገዛ ነው ይህ ጦርነት ተመልሶ አማራ ክልል ውስጥ የሚሆንበት ነባራዊ ሁኔታ ይፈጠራል ብለን ተነጋግረን ነበር። ያ ነው የሆነው እና ስልክ መከልከል አለበት። በጦር ሜዳ ስልክ ሊይዙ ከሆነ ወይም ወታደራዊ ሬዲዮ ሊይዙ ከሆነ የሚይዙት መሪዎቹ ብቻ ናቸው። አለቆቻቸው ጋር ለመገናኘት ከወታደራዊ መረጃ ወይም ደግሞ ለቃፊር የተላኩ ኃይሎች የሚሰጧቸውን መረጃ ለመቀበል ብቻ። በተረፈ ግን እያንዳንዱ ወታደር በየምሽጉ ስልክ ይዞ የተኛበትን ምሽግ ወይም የያዘውን ምሽግ አብሮ ከነትጥቁ ፎቶግራፊ እየተነሳ ለቤተሰብ ሲልክ ይሄ ወታደራዊ ሚስጥርን ያጣ የተዘረከረከ እጅግ አለማቀፍ ይዘት ወታደራዊ ይዘትን ያልተላበሰ የስርዓት አልበኝነት የነገሰበት በሚዲያውም በወታደራዊ እንቅስቃሴውም ውስጥ ማለት ይችላለን። ይሄ ለጊዜው ትንሽ ድል ልታገኝ ትችላለህ፣ ዘላቂ ድል ግን አያስገኝህም። ምክንያቱም መረጃ እየሸጥክ ነው። ምክንያቱም እውነተኛ መረጃ የማይተላለፍበት ህብረተሰቡ የተጋረደበት ነባራዊ ሁኔታ ተፈጥሯል። ምክንያቱም ኢላማ የተደረጉ ወታደራዊ ቀጠናዎች ወይም የተያዙ መሬቶችና ሌሎች ወታደራዊ መሪዎች በሙሉ ይፋ እየወጡ ነው። ስለዚህ እነሱን እያሳደደ ነጥሎ ይመታቸዋል። ነጥሎ ሲመታቸው ወይም በገንዘብ ደግሞ ሲገዛቸው ጦርነቱ እየተበላሸ ይሄዳል ማለት ነው። ሚስጥርነቱ መጠበቅ አለበት ነው እና የሚዋጋው እና ለፎቶ የሚቀርበውን መለየት አልተቻለም። ለፎቶ በመቅረብ አሁንኛ ጀግና እንላቸውም። ለፎቶ የሚቀርቡ ሰዎች እንደማይዋጉ እናውቃቸዋለን። እነዚህ ዘረጦች ናቸው። በመሰረቱ ለውጊያ የሚሆኑና የማይሆኑትን ደግሞ እናውቃቸዋለን። የማይሆኑ ናቸው ዝም ብለው ነው። አሁን ገዱ አንዳርጋቸው ዩኒፎርም ለብሰው ላቃ እያለው ዩኒፎርም ለብሰው የሚመረቁ ወታደር የሚሰለጥን ወታደር ሲያዩ አይቻለሁ። አንድ ጥይት ድምጽ ቢሰሙ እነዚህ ሰዎች በሰዓት 10 ኪሎ ሜትር የሚሮጡ ሰዎች ናቸው። ወታደራዊ ባህሪ የላቸው በጣም ፈሪ ልጆች ናቸው፣ ፈሪ ሰዎች ናቸው። እና ማጭበርበርና ወታደራዊ እንቅስቃሴ ወይም ጦርነት በፍጹም አይመሳሰሉም። ስለዚህ ዩኒፎርም የለበሰ ሁሉ ጀግና አይደለምና በጦርነት ላይ ያለው ኃይል እንደዚህ መነጠል ያስፈልጋል። ሄዶ አብረው ፎቶግራፍ ከተነሱበት በፍጹም ከኔ መለየት የለብም ምሽግ አዘዜ ተዋጋ ማትጓዛ ከሆነ መታል ማለት አለበት። በሱ ስም መነገድ እየነገዱ መኖርም አይቻልም እና ይሄ መስተካከል አለበት። ሌላው ጦርነቱ በአማራ ገንዘብና ደም የሚደረግ መሆኑ ነው። በአማራ ደምና ገንዘብ ብቻ የሚከናወን ነው። በአማራ ደምና ገንዘብ ብቻ እንዲከናወን ሆን ተብሎ ኢሳያስ አፈወርቂ የሚሰጠው መመሪያ ዘላቂ የሆነ ታሪካዊ ደበኝነቱ የፈጠረበት ሱም የሚሰጠው አንዱ መመሪያ አማራን ከሰር መሰረቱ የማጥፋት ዝንባሌ፣ ሁለተኛ ኦህዴዶች የኦህዴድ ሰዎች ደግሞ ማዋጋት ሲሳናቸው ተንኮላቸው በጣም ይጎላ በመሆኑ ይችን ተግባር እየተፈጸመች ነው። በአማራ ደምና ገንዘብ ላይ የሚካሄዱ ጦርነቶች ናቸው። ጦርነቱ አማራ ክልል ውስጥ ብቻ እንዲሆን የተፈለገበት ዓላማ ይሄ ነው። ከትግራይ ወጥቶ አማራ ክልል ውስጥ ነው ጦርነቱን ያደረገው። አየው ስለዚህ በአማራ ደምና ገንዘብ ስም ምክንያት አለ። የኦሮሞ ህዝብ በገንዘብ እየረዳ አይደለም። ዘመናዊ ትጥቅ የታጠቀው ስናይፐር የኦሮሚያ 400 ሺህ ልዩ ኃይል የተባለ ግሳንገስ በጦርነት ውስጥ አልተሳተፈም። ለተወሰነ ጊዜ ለፎቶግራፍ ተብሎ በአፋር ክልል እንዲሳተፍ ተደረገ፣ ሁሉ ተማረከ። አየህ፣ ያለ ምክንያት አልነበረም። የውጊያ ብቃት፣ የውጊያ ልምድ ያለው ህብረተሰብና የሌለው ህብረተሰብ እንለይ፣ አይ አንድ አይደለንም፣ በወሬ ትቀድሙናላችሁ፣ በውጊያ ደግሞ እኛ እንቀድማለን ስንል የኖርነው ይሄ ነው ምክንያታችን። የሚማረክ ህብረተሰብ አለ፣ አራቂ ጀግና ህብረተሰብ ደግሞ ሌላ አለ። ለውሃ ፏፏቴ ምረቃ ተብሎ ከሄሊኮፕተር ይወርድ የነበረው የኦሮሚያ ልዩ ኃይል የተባለ ጀግና የተባለ በገመድ ሲዘል የነበረ ግን ዛሬ በጦርነቱ ላይ አላየ ነው። ኦሮሚያ እየለማ ነው፣ አማራ ግን እየጠፋ ነው። የኢትዮጵያ ህዝብ ለመዋጋት ጥረት እያደረገ ነው፣ ፍላጎት አለው። ሁሉም ጸረ ህወሓት ነው። አሁን አብዛኛው የኢትዮጵያ ህዝብ ጸረ ህወሓት ነው፣ ግን መሪው ጸረ ህወሓት ባለመሆኑ ህዝቡ እንዋጋ እያለ መሪው ውጊያን ጠልቶ አንድ እግሩን ጦርነት ውስጥ አንድ እግሩን ደግሞ የሰላም ድርድር ውስጥ የሚያደርግ ከሃዲ መሪ በታሪክ ኢትዮጵያ ውስጥ አሁን የታየ የትኛውም ማለት መሪዎቹ ለውጊያ የሚያነሳሱት ህዝብ እንደፈለጉት አልሄድላቸው ብለው ሲቸገሩ ነው ታሪክ የሚያስተምረን። ኢትዮጵያ ውስጥ ግን ህዝቡን እንዋጋ እያለ እየገፋው ጠላትን እናውድም እያለ እየገፋው ነው። ትግራይ ውስጥ ጦርነት መካሄድ የለበትም፣ ከህወሓት ጋር መቅጠም የለበትም፣ መከላከያ ሰራዊቱ የያዘውን ምሽግ መልቀቅ አለበት እያለ እየመለሰው ነው። ያየ ነው እና በታሪኩ አይተው ማታቅ ድሁም የሆነ ሰው አሁን ያየችበት አጋጣሚ ነው ብለን ማየት እንችላለን። ሌላው መከላከያ ሰራዊቱ የውጊያ ድራማ እየፈጸመ ነው። ህወሓት የአማራን ህዝብ ሀብት እየዘረፈ ነው፣ ሰዎችን በጥይትና በመርዝ እየገደለ ነው። የመርዝ ግድያው በወሎ አይተነዋል። አንገታቸውን በመርፌ እየወጉ ከፊሎቹን ከነ ህይወታቸው እየወሰዱ ከፊሎቹ የተዋቸውም ደግሞ ከሁለት ቀን በኋላ የሞቱ እንዳሉ በተደጋጋሚ የህብረተሰቡ ክፍል ሲገልጹ የቆየ ነው። ስለዚህ ያንን ይበቀለዋል፣ ለደመኝነት እያመቻቸው ነው ብአዴን እና ኦህዴድ። በዚህ ጦርነት ውስጥ በኢኮኖሚና በወታደራዊ መንገድ የተሳተፉ ተሳትፎ ጠላት እየገዛን ነው ያልነው እናንተ ከስድስት ወር በፊት ከአምስት ወር በፊት ይህንን ነው እውነታውን የሚያሳየው። ሌላው በትግሬና በአማራ ጦርነት የኦሮሚያን በወታደራዊና በልማት ለማጠናከር መፈለግ ነው። ይሄ የማኦሴቱንግ ስልት ነው። የሁለቱ ጠላቶች ግጭት ሁለቱን ያዳክምልሃል። አንተ ሳትሳተፍ ዝም ብለህ በማየት በሁለቱ ውድቀትና ድክመት የራስህን ኢኮኖሚና ወታደራዊ ኃይል ለመገንባት ምቹ ገጠመኝ ይሆናል የሚለውን ነው ማለት ነው። ስለዚህ አብይ ይሄንን እየተጠቀመ ነው ብለን ነው ማየት ያለብን። ስለዚህ የጦርነቱን ሁኔታና ጠቅላላ እንቅስቃሴውን በተመለከተ በዚህ ነው ማየው። ሌላው አሁን የተለያዩ ወረዳዎች ተይዘው ነበረ፣ ወታደራዊ ወረዳዎች ወይም ደግሞ አስተዳደራዊ ወረዳዎች የምንላቸው በህወሓት ተይዘው ነበር፣ አሁን ደግሞ ተለቀዋል ተብሏል። ይሄ ዘላቂ መፍትሄ አይደለም፣ እንደ ወታደራዊ አስተሳሰብ ጦርነቱን በራስህ በጠላት ግዛት ውስጥ ማድረግ ሲገባህ በራስህ ግዛት ካደረግከው ጦርነቱ ይራዘምብሃል፣ ያንተን ኢኮኖሚና የሰው ኃይል ይበላብሃል፣ በመጨረሻም ያሸንፍሃል። ስለዚህ ይሄ ዘላቂ መፍትሄ አይደለም። ጥረቱ ጥሩ ነው። ዘላቂ መፍትሄ የማይሆነው ደግሞ መሪው በጎን እየተደራደረ ነው። ሰሞኑን አይተነዋል፣ ባለም አቀፍ ሚዲያ እየተደራደረ መሆኑን። እየተደራደረ ስለሆነ የህብረተሰቡን ጥረትና ትግል የህብረተሰቡን መስዋዕትነት በሙሉ ይቀበረዋል ከተወሰኑ ጊዜያት በኋላ እና ጦርነቱን የሚመለከተው በዚህ መልኩ ነው።
በጣም ጥሩ አቶ ያለው፣ በጣም በሰፊው ነው የሄድክበት። በጥሩ አቀራረብ ነው አድማጮቻችን በደንብ ይረዱታል የሚል እምነት አለ በጣም ጥሩ ነው። ከዚሁ ጋር እንግዲህ ሳይያይዘን ነካርገዋል የዚህ በመስራ ያለው ነገር አብይ አሁን ተከሰው ቀደም ሲል የውያኔ ኖራሪ ኃይል ቡድን ጦር እየመራ ወደ አማራው ክፍል ያስገባ ነው ማለት ይችላል። እዚህ ላይ ምንም ጥርጥር የለም። እና አሁን የመግለጫዎቻቸውንም እንደምንመለከተው በያድነው ይብልጽግና አባረናል ከዚህ ወደዛ ፈቀቅ አድርገናል ከማለት በስተቀር የድሉን እና የድምሰሳው ሁኔታ እንዳልከው ከዛው መሬት ላይ እስከለደስ ካንዱ መንደር አንዱ መንደር እየተሯሯጡ ከማስት ከበጉሬላንትን እስከሰሩ ድረስ ያው እንትኑ ሲመለስ ሲገባ ሲወጣ ነው የሚኖረውና ይሄ ትግል ያማራውን ህልውና ይሄ በጦርነቱን የተማራው ህልውና ለማስከበር የሚያስችል ሁኔታ ላይ ያደርሷል ብትላል አንድ መሳሪያ እንዳልከው ተከልክሏል አማራው እንዳይታጠቅ እስከጥርሱ የታጠቀውን የሆነ ግን እንትን ምንም አይነት እርዳታ አላደረገም። ሰው እንኳን የሰራዊት እንኳን ባይሰጥ መስተራል ማስተፈቀደኛ አይደለም። ስለዚህ ይሄ የሚያሳየው ጦርነቱ አሁንም እንዳያልቅ ስለሚፈልግና አማራው ተዳክሞ እንዲኖር እንዲጠፋም ስለሚፈልግ ነውና በሌላ በኩል ደግሞ አሁን ሰሞኑን በዜና ላይ አንዳንድ ስፖታዎች ላይ ሰላይሽ ታያዙ ምናምን ባሉ ነገር ሲነሳ የብልጽግና ፓርቲ ሰዎች ሆነው የተገኙት ራሱ የበአድን የሚሆን ያው ብልጽግና ብለን እንትበለው እና በአማራ ክልል ድህነት ኃላፊ ሁሉ ጭምር የራሱ የወያኔ ቃል አቀባይ ሆኖ ወይንም ሰላይ ሆኖ ተገኘውና አንዳንድ ጊዜ ምርመራ የሚወሰድበት ጊዜ ምርመራ ከማድረጋቸው በፊት ግድያ ይፈጸማል። ሚስጥሮች በኋላ በፍተሻ እንዳይገኙ በተንኮልም ይደረግ ይመስላል። ሌሎቹ ለማጋለጥና የሚጓተት ነገር እንዳይኖር ማድረግ ይመስላል። ወደ ምርመራ የሚወሰድባቸው ይህም ራሱ አንዱ የጦርነቱን አካሄድ ምስቅልቅል እንደሚያደርገው ነው የሚያሳየውና ለማንኛውም ባጭሩ እንዳው ህልውናው ለማስጠበቅ አማራው የሚያስችል ሁኔታ ላይ ይገኛል ብታስባለ ምክተት ተብሏል። 1 ሚሊዮን ያህል ሰራዊት እየሰለጠነ ነው ተብሏል። ይሄ ሁሉ ነገር ሲተደምሮ ሲታይ እና ከወያኔና ለማቀፉ ግፊት አንጻር ያመረ ህልውና ይታያል። ጭላንጭል ህልውናን አስከብሮ ድንበሩን ማለት የአማራውን ክፍል ማንነቱን ማረጋገጫ ቦታዎችን ይዞ ትግሮቹም እዛው ቦታቸው የመመለስ ሁኔታዎች ይኖራል በተገምታለ።
እኔ እንኳን በመሰረቱ ለህብረተሰቡ ተስፋ የሚያስቆርጥ እንዳይሆን እሰጋለሁ እንጂ በእኔ በኩል እንደ ወታደራዊና እንደ ኢንተሊጀንስ እውቀቴ አላስብም፣ አላምንበትም። ምክንያቱም እንዋጋለን። እስከ የት ድረስ ነው የምንዋጋው? ወሰናችን የት ነው? ወሰናችን እኮ አልታወቀም። ወሰናችን የአማራ ክልል መሬት ብቻ ናት፣ ራያና ወልቃይት ብቻ። እነሱ ግን ወሰን አልፈው እየመጡ ነው የሚወጉን። እኛ ወደ ትግራይ አንሄድም፣ መጀመሪያውንም ትግራይ ለቀነው አላ። ስለዚህ እስከ ወሰናችን ከሆነ እስከ ወሰናችን የክልል ወሰን ነው። ይሄ ደግሞ ዓለም አቀፍ ወሰን አይደለም፣ የሀገራት ወሰን አይደለም፣ እንደ ሱዳን አይደለም። ቀደም ሲል በቅኝ ግዛት ወይም ደግሞ በተባበሩት መንግስታት በተለያየ ሁኔታ ድንበሩ ወይም በሁለት ሀገሮች ስምምነት ድንበሩ የተወሰነ አይደለም። የተወሰነ ድንበር የለንም እኛ፣ ምክንያቱም የአንድ ሀገር ህዝቦች ነን። ምክንያቱም ምን ለያየው በክልል ነው። በክልል ደረጃ እንኳን ሆኖ የትግራይ ህዝብ ወይም ደግሞ ህወሓት ብዙ መሬት ይገባኛል ከራሳቸው የደረቅ መሬት ከመሆኑ የተነሳ እና ባላቸው ጉጉት ከአማራ ክልል የሚወስዱት እና የሚፈልጉት በርካታ መሬት አለ። ከአፋርም እንደዚሁ፣ ከኤርትራም እንደዚሁ። ስለዚህ ይሄ ባለበት ሁኔታ የት ድረስ ነው የምንዋጋው? እሺ አሁን ከትግል ድንጋይ አስወጣን እንበል፣ ከወልዲያ አስወጣን እንበል፣ ከወልቃይት ደግሞ ተመልሰው ይመጣሉ። አስወጥተን ለምንድን ነው ወደ መቀሌ የማንሄደው? ወደ መቀሌ ከሄድን ጦርነቱን እዛው እናደርገዋለን። ያሸነፈው ይለያል፣ ከዚያ በኋላ ያሸነፈው ይለያል። ግን በዚህ መልኩ አሸናፊ ልንሆን አንችልም። ምክንያቱስ አማራ ክልል ለብዙ ወራት ጦርነት የሚሸከም ኢኮኖሚ የለውም። የራሱን እንኳን የጤና ቢሮ ወይም ደግሞ በጤናው ዘርፍ የተሰማሩ የክልሉን ሐኪሞች እና ድጋፍ ሰጪ ሰራተኞች ደሞዝ እንኳን መቻል አቅቶት 100 ሚሊዮን የኢትዮጵያ ብር ባለፈው ጊዜ የጠየቀ ነው መከላከያ የታከመበትን፣ ያ እንኳን አልተመለሰለትም። ለጦርነቱ የሚያወጣው በገፍ ነው፣ ከእህል ጀምሮ እስከ ገንዘብ እና ቀንድ ከብት ድረስ። አንደኛ ህዝቡን አደህይተውታል። በሁለተኛ ደረጃ በዚህ ህዝብ ገንዘብ ብቻ፣ በአንድ ክልል ህዝብ ገንዘብ ብቻ አንድን የኦህዴድ መንግስት በዘለቄታው ለማቆየት እና የሽን ፍላጎት ለማስፈጸም የሚደረገው ነገር ገንዘብህን ይበላል። በሌላ በኩል በአዴን መርቶ ለድል አፍቃ በሌላ በኩል አማራው ብዙ ጠላት አለው። ሻቢያ ጠላቱ ነው፣ ህወሓት ጠላቱ ነው፣ ኦነግ ጠላቱ ነው፣ ኦህዴድ ጠላቱ ነው፣ ሱዳንም ጠላቱ ነው፣ ምዕራቡ ዓለም ጠላቱ ነው፣ ግብጽም ጠላቱ ነው፣ ሶማሌው ጠላቱ ነው፣ ጅቡቲው ጠላቱ ነው። ሁሉ አማራ የሚለውን ስም ሁልጊዜ ይጠሩታል። እስካሁን ድረስ አማራ የሚለውን ስም ጅቡቲዎች፣ ሶማሌዎች፣ ሌሎችም ኢትዮጵያ ለሚለው ስም የሚሰጡት ነው። ወደ ውስጥ ሚስጥር ስንመጣ ነው አማራ የሚባል ራሱን የቻለ ብሔር እንዳለ የምንገነዘበው እንጂ የተዋጋቸው ኦሮሞም ነው፣ ሶማሌውም ነው፣ በነሽንጉሉም ነው፣ ትግሬውም ነው፣ ሌላውም ጉራጌውም ነው። እና አማራ በሚል ስም ነው የሚሰጡት፣ ምክንያቱም አማርኛ እየተናገረ ይዋጋ ስለነበረ። ስለዚህ ጠላታችን በዝቷል። በዚህ ምክንያትም ችግሮች አሉ። ጠላቶቻችን ከመብዛታቸው የተነሳ አማራው በመዳከሙ በኢኮኖሚና በፖለቲካው በመዳከሙ ምክንያት መሪም በማጣቱ ምክንያት በራሱ በአማራው ክልል ውስጥ ያሉ የባህል፣ የሃይማኖት፣ የቋንቋ አጠቃላይ የስነ ልቦናና ሁለንተናዊ ነገር ልዩነት የሌላቸው ሌሎች ጥቃቅን ብሔረሰቦች እንኳን ጸረ አማራ ሆኖ ተነስተውበታል። የቅማንት ኮሚቴን ማየት ይችላልን? ሌላ የአገው ኮሚቴ፣ አገው ሸንጎ እያለ ይመጣል። ስትዳከም ጠላት ይበዛል፣ ስትጠናከር ደግሞ ወዳጅ ይበዛል። ይሄ የሰው ልጅ ተፈጥሮ ነው። ይሄ የፖለቲካም ተፈጥሮ ነው። ስለዚህ እነዚህ ነገሮች ሁሉ ባሉበት ሌላው አማራው ራሱ መደማመጥ አይችልም። አሁን አንዳንዱ ያማረለት እየመሰለው ከበርካታ ትግሮች ጋር አብሮ ይውላል ምን ይላል እና ብዙዎቹ የጠየቋቸው ሰዎች አይ ትግሮች ናቸው ጓደኞች እነሱ ጋር ነው ጊዜ ማሳልፈው ይላል። ግን ስለ ብሔር እኔ በብሔር አላምንም። እነሱ እኮ በብሔር አምነው ነው የተሰባሰቡት እነዛ ትግሮች። ይሄኛው ግን የርጎ ዝንብ ሆኖ ነው እዛ የተካተተ። እየናቁት እየሰደቡት አብሮ ስለዋለ ብቻ በብሔር አላምንም ይላል እነሱን ለማስደሰት። ስለዚህ አማራው በመጀመሪያ አማራ ነኝ ብሎ ስለ አማራነቱ በትኩረት በኩራት ደግሞ የሚያኮራ ታሪክ ነው ያለው። በኩራት ስለ አማራነቱ መቀበል መቻል አለበት። መስዋዕትነትም ሲከፍል ስለ አማራነቱ መሆን አለበት፣ ስለሌላው አይደለም። ስለዚህ አማራለትና የፖለቲካ በጣም ሚዛናዊ የሆነ እየመሰለው አይ እንደ የብሔር ነገር ሲላል የብሔር ፖለቲካ ነው ኢትዮጵያ ውስጥ ያለው። እሱ ስለጠላው ስለወደደው አይፋቅም። የሃይማኖት ጦርነት ከተደረገ ግድ ነው የሃይማኖት ጦርነት ማድረግ አለብን። ሁሉም ሃይማኖቶች የተከበሩበት ምክንያት ጦርነት እያደረጉ የሚቃወሟቸውን እየደመሰሱ ነው። እዚህ የበቁት እስልምናን ክርስትናንም ሁሉንም እናየው። ያለ ጦርነት እንኳን ፖለቲካ ሃይማኖት ያለ ጦርነት ለድል በቅቶ ያውቃል? ለመስፋፋት በቅቶ ያውቃል? በታሪክ በሰው ልጅ ታሪክ ውስጥ። ስለዚህ ያ የሚሆነው ምንድን ነው መሰለ የራስህን አካል መጀመሪያ ስትገነዘብ ነው። ክርስቲያን ነኝ ስለዚህ እየዘመተብኝ ያለ እንዲህ አይነቱ እምነት ነው መዋጋት አለብኝ ስትል ነው። በፖለቲካው መስክ እንደዛ ነው እንጂ ስትፈራ መዋጋትና መቃወም ስትፈራ ኦሮሞና ትግሬ ወይም ደግሞ ኤርትራዊ ጓደኛ ስላለ ያን ላይቀየም እሱ በዘረኝነት እየቀሰቀሰ አንተ ግን እንዳይቀየም እንኳን ተጨንቀህ ስትቅለሰለስ ይታይ ለምን አትወድቅ ለምን አትሞት አንተ? ምክንያቱም መጀመሪያም ራስህን ገለሃል። ስለዚህ ለማጠቃለል የትግራይ ህዝብ ወይም ደግሞ ህወሓት ዓለም አቀፍ ድጋፍ አለው። 27 ዓመት ሙሉ ጥሩ ድጋፍ እንዲያስገኝለት የሚያስችል በርካታ ስራ ሰርቷል። ከፍተኛ ገንዘብ በውጭም ሆነ በሀገር ውስጥ አስቀምጧል። በሌላ በኩል ደግሞ የሚከተሏቸው የውጊያ ስልቶችና 5-6 ሚሊዮን የሚሆነው የህወሓት አስተሳሰብ ተሸካሚ መሆን እንግዲህ የህወሓት አስተሳሰብ ተሸካሚነት በፈቃደኝነትና በግዴታ የሚፈጸም ነው። ስትፈልግ በፈቃደኝነት ትሸከመዋለህ የህወሓትን አስተሳሰብ፣ መርህ፣ ራዕይ። ሳትፈልግ ደግሞ ተገድህ በጥይት እየተመታ ትቀበለዋለህ። አይተነዋል። ለምሳሌ አብይ አህመድ ሰራዊቱን እንዲወጣ ሲያደርግ ትግራይ፣ አዲግራት እና የተለያዩ አካባቢዎች የነበሩ የትግራይ ተወላጆችን ብልጽግና እንደግፋቸዋል ብሎ አራራላቸውም በጥይት ነው የሰለቃቸው ሁሉንም። ስለዚህ በግዳጅም በውዴታ የህወሓትን አመለካከት የተሸከመ ነው። ስለዚህ ህወሓትን ለማጥፋት ካስፈለገ አሁን አማራው ድል ያገኝ ከሆነ ህወሓትን የሚያጠፋ አንድ የፖለቲካ ድርጅት መኖር አለበት። የፖለቲካ ድርጅት ማለት ይሄ ሰሞኑን እንዳየነው በየከተሞች የሚያናፉ የፖለቲካ ስልጣን የሚፈልጉ ጡረተኛ የህወሓት ሰዎችም ሳይሆን በራሱ በጫካ ገብቶ በጫካ ውስጥ ህወሓትን ድራሹን የሚያጠፋ ማለት ነው። ለምሳሌ በደርግ ጊዜ እንደምታስታውሰው ወታደራዊ ኮሚሳሪያት የሚባል ተቋም ተቋቁሞ ነበረ። ይህ ወታደራዊ ኮሚሳሪያት ከሶቪየት ህብረት የተወረሰ አይነት መዋቅራዊ ይዘት የነበረው ነው። ብሔራዊ ውትድርና ይመለምላል፣ እንደገና ህዝባዊ ሰራዊትና የሽምቅ ኃይል ያደራጃል፣ ያሰለጥናል፣ ይመለምላል፣ ያሰማራል። የትግራይ የኤርትራ እና የደቡብ ጎንደር ወታደራዊ ኮሚሳሪያት ግን ድርብርብ የሆነ ተልእኮ ነበራቸው። ሸማቂዎችን ለመምታት የሚያስችል ጸረ ሽምቅ የሆነ ወታደራዊ ኮሚሳሪያት የኪስ ገንዘብ ብቻ የሚሰጣቸው ደሞዝ የሌላቸው፣ እርሻቸው ግን በአርሶ አደሩ የሚታረስላቸው፣ ቤታቸው እንክብካቤ የሚደረግላቸው፣ ሽምቁን ጸረ መንግስት የሆነውን ሽምቅ ተከታትለው የሚያጠፉ ሸምቀው ከመከላከያው ሰራዊት የበለጠ አካባቢውን ቋንቋውንና ባህሉን የሚረዱ የአካባቢው ሰዎች ሸምቀው ያጠፉበት ሁኔታ ነበረ። በህወሓት ላይ ከፍተኛ እርምጃ የወሰደ ወታደራዊ ኮሚሳሪያት ይመራው የነበረ የኮሚሳሪያት ህዝባዊ ሰራዊትና ጸረ ሽምቅ ኃይል ነው። ስለዚህ በዚህ መንገድ ትግራይ ውስጥ ተቋቁሞ ጸረ ህወሓት የሆነ ኢትዮጵያን ግን የሚወድ የትግራይ ህዝብ ከኢትዮጵያውያን እንዳይነጠል የሚፈልግ በዚህ አይነት ተቋቁሞ እንትን ቢል አየህ፣ መርዝን በመርዝ ታጠፈዋለህ። በዚህ መልኩ ህወሓትን ከስር መሰረቱ አጥፍተህ እንደዚህ ታደርጋለህ። ጀባህን ያጠፋው ሻዕቢያ ነው። ጀባ ጸረ ኢትዮጵያ የነበረ ነው። ሻዕቢያም ከዚያው ማዕዘን የወጣ ስለሆነ ደግሞ ጸረ ኢትዮጵያ ነው፣ የከፋ ነው። እንደው ያኛው እስልምና ይሄኛው ደግሞ የተለያየ እምነት ተከታይ ከመሆን በስተቀር እና ይሄ ስለሆነ በጦርነቱ መራዘም ምክንያት የአማራ ህዝብ ይጎዳል፣ ኢኮኖሚ ይጎዳል፣ ህብረተሰቡ ያልቃል። ተረጋግቶ ማረስና መነገድ አይቻልም። አጠቃላይ ምስቅልቅሉ ይወጣል። የሚፈናቀለው ብዛትም እንደዚሁ ከምንገምተው በላይ ይሆናል። ከዚያ በኋላ አማራ ለወራሪዎቹ የኦሮሞ ገዢዎች፣ ለወራሪዎቹ የሻዕቢያና የህወሓት መሪዎች ተልእኮና ፍላጎት መሳካት ራሱን ከፍቶ የሚሰጥ ህዝብ ይሆናል። ስለዚህ መሆን ያለበት ምንድን ነው? ተግቶ መዋጋት ነው። አንድም በመንግስት ውስጥ በመንግስት መዋቅር እየተመሩ በጀት ተመድቦላቸው፣ ሁለተኛው ደግሞ ይህንን መንግስት ለመጣል ጫካ ገብቶ ከመንግስት መዋቅር ተለይቶ ራስን ችሎ ከተሞችንና የተለያዩ ወታደራዊ መሬቶችን በመውረር ይችን አጋጣሚ ተጠቅሞ አማራውን ለማዳን ካልተቻለ በስተቀር ለኦህዴድ እየተዋጋ ኦህዴድ ጦርነቱን ሲያቆም አንተም አፈር ትበላለህ እንጂ ለውጤት አትበቃም። አሁን ኦህዴድ ጦርነቱን የሚያራዝምበት ምክንያት ቅድም እንዳልኩት አንዱ አማራን ለማጥፋት ነው። ሁለተኛው ከአማራ የሚገኘው ከሀገር ውስጥና ከውጭ ገንዘብ የኦሮሚያን ክልል ለማልማትና የመንግስትን የበጀት እጥረት ለመቅረፍ ነው። ስለዚህ ከዚህ አንጻር ትርጉም የሌለው ጦርነት ነው ብለን ነው የምንወስደው። ለድል የሚያበቃን አይደለም። ምክንያቱም ጦርነቱን እየተጫወትን ያለ ነው በራሳችን ምድር ነው። አልፈን እስካልሄድን ድረስ በራሱ ተጫውተ መጨረሻ ላይ ጨዋታው ሲሰለችን ትሸንፋለህ ማለት ነው። እና በዚህ ነው የምመለከተው።
በጣም ጥሩ ትክክል ነው። ያው ጦርነቱ እንዲራዘም የሚለውን ነገር አያያዝከው ከኦፒዲዮ ከአብይ ፓርቲ ጋር እና ከአብይ ፍልስፍና አመለካከት ጋር ለመሆኑ ብዙ ማሳያዎች አሉ። ባጀቱን በሚመለከት እንዳነሳው በአንድ ሀገር ውስጥ ጦርነት ሲካሄድ ጦርነቱን ለማካሄድም ፈቃደኛነቱን ማሳየት አለበት የፌዴራል መንግስት ተብዬው ነበር እና ቢያንስ ከየክልሉ የሚያስፈልገውን ባጀት ቀንሶ ለዚህ ጦርነት መዋል ይገባው ነበር እና ህዝቡን አማራው ማድሄት አማራውን እንዲደብ ኢኮኖሚ እንዲደቅ በማንኛውም ሁኔታ ዝቅ ያለ ደረጃ ላይ እንዲደርስ ለማድረግ የተወጠነ ስለሆነ ሴራው እንደቀጠለ ነው። በዚሁ ከዚሁ ጋር ተያይዞ በዚሁ በጦርነቱ እንደዚህ እየተካሄደ ባለበት ወቅት ማን ነው ከአዲስ አበባ ዙሪያ ያው በተለያዩ ከተሞች የሚመጣውን ከጎጃም ከሌላ መስመር ይመስለኛል እንዳይገባ አማራ እየተለየ ልክ እንደ አፓርታይድ እንትን እየሰሩ ነው እና አማራው የገጠመው ጦርነት በአራት ማዕዘን ነው። ቅድም እንደገለጽከው ከሱዳንም ከታች ከኦሮሞ ወረራም ከላይም የትግሬዎቹ በብዙ አቅጣጫ ነው እና ብቻውን ተነጥሎ እየተመታ ነው እና እንዳልከው ምን የገጠሩ ብቻ ሳይሆን የከተማው ህዝብ ማመጽ ይኖርበታል ማለት ነው። አሁን ይሄንን የሚሰራውን በአዲስ አበባ ዙሪያ የአዲስ አበባ ዝም ብሎ እየተመለከተው ነው። በኑሮ ውድነት እየተገረፈ ነው። መውጫ መግቢያዎች ኬላዎችን ዘመዶችም እንዳይመጡ እንዳይገቡ እንዳይወጡ ተደርጓል እና ይሄ ሁኔታ ኢትዮጵያን ከአማራ ሁሉና አልፈን ኢትዮጵያን የመኖርስ ሁኔታዎች በንጥልጥል ያላረገውም ራሱ ሀገሪቷ የመፍረሱ አቅጣጫ ይዛለች የሚለውን ነገር ነገር መደምደም አንችልም?
አይ ተከክል ነው ለነገሩ አገሪቱ እኮ ከፈረሰች 30 አመት ሆናታል። ዝም ብሎ ለግብር ይዞታና ህብረተሰቡ ተለይቶ መኖርን ስለለመደው ካልሆነ በስተቀር ገመንግሱ ራሱ አገር በታኝ ነው። አገር አንድ ላይ አይደለችም የምንለው እኮ ሁሉም በጎሳው ሲያስብ ሌላ ቋንቋ ተናጋሪ በራሱ በሌላው ክልል እንዳይንቀሳቀስ እንዳይሰራ እንዳይኖር ሲከለክል ነው። ይሄ ማለት ተበተነናል። የግድ መሬቱ መሰንጠቅ አይገባው። በአይዲዮሎጂ ደረጃ ግን በፖለቲካው ደረጃ ግን በኢኮኖሚ ደረጃ ግን በኢኮኖሚ ረገድ የነበረን ተሰሰር ፖለቲካ ተሰሰር ማህበራዊ ተሰሰር ተሰብሯል። ይሄ ማለት ተበተነናል። የየራሱ መንግስት ተመስርቷል። የክልል መስተዳደር ነው በፌደራል ደረጃ ህዋ ስለተቀመጠ አሁን ደግሞ አንድ አሻንጉሊት ወሮበላ የሆነ ልጅ በታሪክ አጋጣሚ በመራው ዓለም ግፊት ስላስቀመጡት አሁን ኢትዮጵያ እንዳለች መቁጠር የለብንም። የፈረሰች ሀገር ናት። እኔ የሚያስገርመኝ አሁን ከወለጋ ከኦሮሚያም ከቤንሻንጉልም ከአዲስ አበባ ከሌሎችም ክልሎች እየተፈናቀለ መድረሻቶ በየበረንዳ የወደቀው አማራ ኢትዮጵያ መፍረሷ እንደሆነ የሱ ህልውና ያከተመው ያ ምክንያቱ እንደሆነ መገንዘብ ተስኖት አረ መንግስት ያለ ይላል በሌለ መንግስት የሌለውን መንግስት ይጠራል እና ያከተመ ነው። ለምሳሌ እንዳልከው ወደ አዲስ አበባ ትግቡ ይሄ ማለት የአዲስ አበባ የኦሮሚያ ናት ስንፈቅድ ትኖራለች ሳንፈቅድ አትኖርም የሚል ዝንባሌ ነው። እና ይሄ እየተፈጸመበት ዝም ብሎ ይተኛል። ይሄ እየተፈጸመበት ነገ ውጣ ሲባል እሺ ቀን ይፈቀድልኝ የሚል የመጀመሪያ ጥያቄ ይመጣል። ተመልከት እንግዲህ በቃ ከተፈቀደ ችግር የለውም ነው። ቀጥሎ አይ ቀን ማፊዝ እሺ ህይወቴ ይፈቀድልኝ ይዤ እንደወጣ ራሴ ህይወቴ እና ሞራል አንዳንድ ጊዜ በሞራል ድዕልና ስታጣና ለለት መኖር የምትፈልግ ታሪክና ክብርን የምትሸጥ ሆነ ሲገኝ እነዚህ ሁሉ ትክዳቸዋለ እንጂ መንግስትማ የለም። ስለዚህ እንደሌለ የሚቆጠር ነው። ለነገሩም አንድ ጊዜ ይፈርሳል። ሲፈርስ ደግሞ ትግራይ በሙሉ በሙሉ ራሷ እንደቻለች ነው። ወደፊትም እንደው በርቅ ገብተው እንኳን የኦሮሞና የትግራይ ጥምረት ተፈጥሮ አንድ መንግስት የመመስረት እቅድ አላቸው። አማራው እንኳን ያው የሚወከሉ ሰዎች ገረዶች ናቸው በግርድና ካላገለገሉ በስተቀር የወሳኝነት ሚና ያላቸው። ስለዚህ በሁለቱ ብሔሮች የሚወከል የሽግግር መንግስት ይኖራል ተብሎ ይጠበቃል። ይሄ በቅርብ ጊዜ ውስጥ የምዕራብ ዓለም ግፊትም ይሄ ነው። ምክንያቱም ሁለቱ ናቸው በስልጣን ሽኩቻ ላይ ያሉት። አማራው ሎሌ ነው። ሎሌነቱን በራሱ የተቀበለ ህዝብ ነው። አማራነቱንም በመጀመሪያም አልተቀበለም። አማራ ነኝ አይደለም ቤተሰቦቻችን ስለ ቅርሳችን እንጂ ስለ ብሔራዊ ማንነታችን እና ታሪካዊ ጠላቶቻችን አላስተማሩንም። እኛም እያስተማርን አይደለም እንጠየቀዋለን። ትልቁ ነገር ምንድነው? አማራው ብሔርተኝነትን አልፎታል። አንድ ክፍለ ዘመን አልፎታል። ከሚኒሊክ በፊት በሚኒሊክ ዘመን ነው አማራ የአማራነት ብሔርተኝነት ስሜት የነበረው። አማራነት ሃይማኖተኝነት ሃይማኖት ቢሆንም በዚያ ዙሪያ እየተሰማራው ግን የአንድ አካባቢ ሰው ነው ብሎ ስለሚያምን ያን ጊዜ ነው ብሔርተኝነት የነበረው። እንኳንስ የሚዘራውን ዘር የሚቀበል ዘር እንኳን ለይቶ የሚመርጥበት ዘመን ያነበረ ያ ነው። አሁን ግን ያንን ጊዜ አልፎታል። አሁን ሌሎቹ ናቸው በጣም ከኋላ ቀርነት ከዝቅተኝነት መንፈስ የመጡት ናቸው በዚያ ደረጃ አሁን የመጡት። እኛ መቶ ዓመት ሆኖናል ከተው ነው እነሱ አሁን እየጀመሩት ነው። እና በዚህ ምክንያት ህብረተሰቡ እስካልታገላቸው ድረስ አስቸጋሪና ውስብስቡ ነገር ይቀጥላል። ከዚህም የበለጠ ሀገሪቱ አደጋ ይገጥማታል። ምክንያቱም ኢኮኖሚው ከመጠን በላይ ወድቋል። ሁለቱ ታርቀው እንኳን ስምምነት ቢፈጠር ኢኮኖሚው እንደገና ያገግም ዘንድ ምቹ ሁኔታ አይፈጠርም። ምክንያቱም የፈራረሱ የትግራይ መሰረተ ልማቶች በልመናም ሆነ በእርዳታ ወይም በብድር የሚገኘውን የውጭ ኢኮኖሚ በሙሉ ትግራይን ለማልማት ነው የሚያወሉት። ቀሪው አሁን የትግራይ የህወሓት መሪዎች ከዚህ በኋላ ወደ መንግስት ስልጣን ከኦህዴዶች ጋር ተስማምተው ሲሰሩ ትግራይን በማልማት ተግባር ላይ ነው። ያለፈውን 27 ዓመት እኮ ትግራይ በጦርነት ያባከነችው ጊዜ ውድመትና ሌሎች ነገሮች ለማካካስ እየተባለ ከሌሎች ክልሎች እየተቀነሰ ከሀገሪቱ በጀት ግማሹ ነበር ለትግራይ መደብ የነበረ። አሁን ደግሞ ሙሉ በሙሉ ወድሟል። ያኔ ዘርፎ የሰሯቸው ተቃጥለዋል። ሻቢያዎች ዘርፈዋቸዋል፣ ከፊሎቹን አቃጥለውባቸዋል። አማራ የሚሉ ተሳስተው ነው። አማራ በመሰረቱ ትግራይ ውስጥ አልዘመተም። ወልቃይትና ራያ ነው፣ ያ ደግሞ ግዛቱ ነው። ስለዚህ አሁን ያንን ለማካካስ ስለሚጠሩ የሚቀጥሉት ጊዜያት የኢትዮጵያን ጦር ሀብት በሙሉ እየተቸበቸበ መሬት ሁሉ እየተሸጠ ለውጭ ኢንቨስተሮች ትግራይን የማልማት የነበሩ ኢንዱስትሪዎችን የመመለስ በተሻለም ኢኮኖሚ ላይ መመስረት ከዚያ በኋላ ትግራይን ገንጥሎ ደግሞ የምትበተን ኢትዮጵያን ማየትና አንድ ኢትዮጵያ የምትባል ሀገር ማጥፋት ነው። በሌላ የኦሮሚያው መንግስት ኦህዴድ ራሱ ኢትዮጵያን የማጥፋትና ኦሮሚያን የመመስረት እቅድ አለው። አንደኛ የመከላከያ ሰራዊቱን እያዳከመበት ያለው መንገድ ይሄ ነው። በሁለተኛ ደረጃ ኦሮሚያን ብቻ እያጠናከረ በኢኮኖሚ በወታደራዊ ዘርፍ ግዛቶቹንም እያስፋፋ በሶማሌ፣ በጅቡቲ፣ በሱዳን እና በኬንያ በኩል ያሉትን ወደቦች የየብስና የባህር ወደቦች እያስተካከለ ያለው ኦሮሚያን ለመገንባት ያለው ጽኑ ፍላጎት ነው። ለዚህም ነው ኢሳያስ አፈወርቂ አብይ አህመድ እና የሶማሊያው ፕሬዚዳንት አንድ ወቅት ፎርማል ያልሆነ ግንኙነት በብዛት እያደረጉ ሰፊ ግንኙነት እና ውይይት ያደርጉት የነበረበት ምክንያት የየራሳቸውን መንግስታት እንዴት መምራት እንዳለባቸው እና በወደብ እንዴት መገናኘት እንዳለባቸው ሰፊ ግንዛቤ የሚሰጡ ውይይቶች ያደርጉ እንደነበረ እዛው በቅርብ ካሉ ሰዎች ሰምቻለሁ። እና ሀገሪቱ አደጋ ላይ ናት፣ ምንም ጥያቄ የለውም። አደጋ ላይ ናት ሲባል ብዙ የሚሰጋ ሰው አለ። እኔ እንደ መረጃ ሰው ነው የምናገረው፣ የሚመጣ ስጋትን በመጠቆም ረገድ ነው ዋናው ልምዴ። ስለዚህ ይሄ ደግሞ ስንጠቁመ የኖር ነው። ጦርነቱ ለምሳሌ ወደ መሀል ይመጣል፣ ከዚያ በኋላ አማራ ይጎዳል በኢኮኖሚና በሰዋል ያልነው ነገር ነው የሚሆነው። እና ስጋት ሳይሆን ይልቁንስ መፍትሄ ለዚያ ደግሞ መፈለግ ነው። መፍትሄው ምንድን ነው? እነዚህ ሁሉ እንዳይፈጠሩ አሁን ህወሓትን እየተዋጋን ባለንበት ጊዜ ደግሞ ኦህዴድና ብአዴንን ሙሉ በሙሉ ማስወገድ፣ በዚች አጋጣሚ ማስወገድ የፖለቲካ መሪዎችን የፖለቲካ ተቋማትን እና የተለያዩ ማዕከላትን እነዚህ ላይ እርምጃ በመውሰድ ልምድ ይኖራል። ከፓለስታይን ከኩርዶች ከሌሎችም መማር ይኖርብናል። የተናጠልም ዝም ብሎ በብዙሀን ውጊያ ጀግና መባል ብቻ ሳይሆን በተናጠልም የምንወስዳቸው እርምጃዎች እንደ ባህል ልንወርሳቸው ይገባል ነው። በእኔ በኩል ጨርሻል።
በጣም ጥሩ። እስቲ ስለ ዲያስፖራ ላንሳል። ምሳታችን ኮቪደስ ትንሽ ጊዜ አይኖረናል። አንዱ ለጥያቄዎች ይቀሩኛል እና አንደኛው የማጠቃለያ ማሳብ እድል ሰጣለሁ። በዲያስፖራው ያለው ሁኔታ አስቲና ለትናጭር ጊዜ ቆይታ እናርግበት። በወያኔ ስልጣን ላይ እንደነበረ በዋሽንግተንም በዚህ ባለንበት ሀገር ያለው የኢትዮጵያ የሰላማዊ ሰልፍ ወያኔን አውርዱልን የሚል አብዮታ ነበር የሚያሰማው። ወያኔን አውርዱልን። በአሁኑ ጊዜ ደግሞ ወያኔን እና ማን ነው የኦፒዲዮን አገዛዝ አትንኩብን የሚል ነገር እንቅስቃሴ አለ። እንቅስቃሴ ብቻ ሳይሆን ያለ ነገር ነው። ወይ አብይን በመውደድ የተደረገ ጋብቻ ነው። ገንዘብ መዋጮ ይደረጋል አሁን ለጦርነቱ እየተባለ በየቦታው መዋጣቱ በጎ ነገር ነው። ኢትዮጵያዊ ለአማራው ላለበት ወይንም ኢትዮጵያ ለገባችበት ችግር መቅረፊያ የሚሆን ገንዘብ መዋጣቱ ባልከፋ። ግን ጦርነቱን ራሱ የሚመራና የወያኔ ጦር ኢትዮጵያ ወደ አማራው ያስገባ ጦር አላስታጥቅም የሚል አገዛዝ ባለበት ወቅት የሚሰበሰቡ ገንዘብ ግን ለብአዴንና ለአብይ ሂሳብ ካዝና እንዲገባ ያደርጋል እና ይሄ ነገር አልተምታታብንም። እንዴት እንደምንወጣው ማዋጣት እና ለሀገር ጥሪ ምላሽ መስጠቱ ይገባል። ግን ይሄንን ስናረግ ለማን ነው የምንሰጠው? በተለይ አማራውን በሚመለከት ካሁን ቀደም ተናግረንበታል ወይም በዚህ ሚዲያ ላይ ቀርበን በገለጽከው መሰረት ለአማራ ባንክ መመስረቻ የተዋጣው 5 ቢሊዮን ይሆናል ይመስለኛል የሚደርስ ገንዘብ የዛሬ 2 ዓመት ሁሉ ተሰብስቦ ጉር ተብሎ የተነገረለት ያ ባንክ እንዳይመሰረት ተደርጓል። ገንዘቡ ወደ አብይ ተሰጥቷል። በጦርነቱ ለማካሄድ ህግ ለማስከበር ብሎ በጠራው ጥሪንት ላይ ተሰጥቷል እና የሚታመን መንግስት በሌለበት ጦርነቱ ራሱ የሚያካሄድና ጸረ አማራ አቋም ይዞ ለሚሰራ መንግስት ገንዘብ መስጠቱ ምን ጦርነቱን ራሳችንን ከአብይ ጋር ሆነን እያክንትን አማራው እንዲጠፋ እያደረግን አይመስልም?
ትክክል ነው። እሱ ነው ትልቁ ነገር። ምንድነው መሰለህ፣ አማራ በምክንያት ሳይሆን በስሜት የሚነዳ ህዝብ መሆኑ የሀገሩን የፖለቲካ ሁኔታ መገንዘብ አለመቻሉና መረጃ ለማግኘት የሚያደርገው ጥረት ከሌሎች ብሔሮች ያነሰ ህዝብ መሆኑን ነው የምታየው። ይሄ ደግሞ በ30 ዓመት ያየሁት ነገር ነው። ዲያስፖራው እኔ አገር ቤት እያለሁ ዲያስፖራ ውስጥ ያለው አማራ በጣም ፖለቲከኛ፣ አዋቂ፣ ብልህ መስሎኝ ነበር እና በስሜት ግለሰቦች በስሜት ሌሎች ጣላቶቹ የሚደሩት ነው እንጂ ራሱ በበስለት የሚመረው አይደለም። ለምሳሌ ያንን የምትረዳው ግንቦት ሰባትን በአለም ኢዜማን እና ሌሎች የፖለቲካ ድርጅቶችን በየዘመናቱ የሚነሱ የፖለቲካ ድርጅቶችን በራሱ ገንዘብ ሲደጉም በራሱ ጊዜ በራሱ እውቀት ሲደግፋቸው ነው የኖረው። መልሰው ግን ነው ጸረ አማራ ሆኖ ነው የተገኙት። አማራ የሚባል እኮ የለም። እሱ ተሰልፎ እሱ ገንዘቡን አውጥቶ ለዚያ ሁሉ ዝናና ታላቅነት ያበቃው አንዳርጋቸው ጽጌ ጸረ አማራ የሚባል የለም ነው ያለው። እንግዲህ ብርሃኑ ነጋ ደግሞ ሰምተዋል መጤ ህዝብ ነው ያለው። ከዚህ አይማርም አይገርምህም? ገንዘቡን ለማን እንደሚያዋጣ ገንዘብ በመስጠት ይሄ ጉረኝነትም ነው። አንዳንዱ ዝም ብሎ ሰጪ ነው ለመባል ነው ንፉግ አይደለም ለመባል ነው እንጂ አማራውን ሰቆቃና መከራ ያበዛው እንደሆነ መገንዘብ ነበረበት። በመሰረቱ ለምንድን ነው የምታወጣ? አሁን አንዳንዶቹ ገንዘብ ይዋጣ ያሉ የሚሰበስቡ የተወሰነውን ክፍል ራሳቸው ናቸው የሚጠቀሙበት። ሙልጭ አድርገው እኮ አማራውን በልተውት ኢንቨስተር ሆነዋል። በአውሮፓም በዚህ በአሜሪካም በርካታ ምግብ ቤት፣ የአልኮል መሸጫ፣ የተለያዩ ሱቆች የከፈቱ በርካታዎች ናቸው በአማራው ገንዘብ። ግን አሁን አማራው የሚያመልካቸው እነሱ ነው። መረጃ የለውማ፣ መረጃ አይከተልማ፣ አሉባልታ አመት እና የማይመለከተው ነገር ላይ ተጥዶ ነው ጊዜውን የሚያሳልፈው። ስለዚህ አይታል እናንተን ብርሸለቆ ጦራለኝ ብሎ አንድ አክቲቪስት እንዴት ገንዘባችሁን በልቶ ወደ ኢትዮጵያ እንደሄደ እዚህ በአሜሪካ እና እንዲህ አይነት ነው። ለምን አወጣለሁ? ለማን ነው ማዋጣው? ለማን? ጦርነቱ የመንግስት ጦርነት ነው። መንግስት ነው የጀመረው። መንግስት ነው ህዋትም መንግስት ነው። በዚያን ጊዜ ጦርነቱን ሲጀምረው ሰራዊቱን ሲደመስስ ያን ያህል መሳሪያ ሲወስድ መንግስቱ ነው መንግስት ነው ኦህዴድም መንግስት ነው። ስለዚህ እነሱ በጀመሩት እነሱ ይጨርሱት እንጂ ለምንድን ነው በገንዘብ ህዝባዊነት ህዝባዊ እንዲሆን እንፈልጋለን በአመራር ደግሞ ብሔራዊ የተወሰኑ ብሔሮች ብቻ የሚወሰኑበት ለምን እናደርገዋለን? ስለዚህ ብስለት ማጣት ነው። አሁን የህዋትን መንግስት ያራዘመው የአማራው ምሁራን ተሳትፎን አሁንም የኦህዴድን መንግስት ያራዘመ የአማራ ምሁራን አይታለ እነ ዶክተር ዳኛቸው አንድ ፕሮፌሰር እዚህም አሉ። የአሜሪካ መንግስት እኮ ሙቷል እኮ አልቆለታል 600,000 ህዝቡ አልቋል የአሜሪካ መንግስት አልቆለታል ተውት። የኢትዮጵያ ጉዳይ ግን ገናና ትሆናለች። አሁን እንግዲህ ከአንድ ምሁሬን ስትሰማ በጣም ነው የሚዘገንነው። የአሜሪካ መንግስት 600,000 ሰው ስለሞተበት አሜሪካ ትጠፋለች? እሱ አለምን ታጠፋለች እንጂ 600,000 ህዝብ ማለት ምን ማለት ነው? በበሽታ በኮሮና ስለሞተ 600,000 አይደለም 6 ሚሊዮን 60 ሚሊዮን ቢሞት አሜሪካ ትሞት። መሰረቱ ኢኮኖሚ ነው መታየት ያለበት። እና ይሄ ስለሆነ የአማራው ህዝብ ገንዘብ ከማዋጣት ራሱን ቆጠብ ማድረግ አለበት። የአማራው ጣላት የሆነውን መንግስት በጦር መሳሪያና በኢኮኖሚ እንዲዳብር ያደረገ ጭቆናውን ያባባሰበት መሆኑን መገንዘብ አለበት። በሌላ በኩል የተፈናቀለውን አማራ ካረዳን ይያለ ገንዘብ ይሰበስባል ከፊሉ ይበላው ነው። ብዙ ሰዎች ገንዘቡን በሰሜን ሸዋስም በቤንሻንጉል ተፈናቃዮች ስም በሌሎች ተፈናቃዮች በኦሮሚያ ተፈናቃዮች ስም በርካታ ሰው ገንዘብ በልቶ ሙልጫው በልቶ ተጠቃሚ ሆኗል። መንግስት የሚያፈናቀለውን መንግስት ነው ያፈናቀለ ያለ እየጨፈጨፈ ያለ መኪናውን ማን ነው ከተማውን ይወደማ ያለው? እና መንግስት ራሱ ማቋቋም አለበት እንጂ እሱ የሚያፈናቀለውን እኛም እናቋቁምለት ከሆነማ አይቀጥልበት። እኔስ ለማቋቁምለት አንተ ዝም ብለህ አፈናቅላቸው ቆምለት ቆም። የተፈናቀለ ሰው እንዲያምጽ መራብ አለበት መቸገር አለበት ከመጀመሪያው ነው ራሱን መታገል አለበት። ለ30 አመታት ሲገደል ሲፈናቀል ሀብት ንብረቱ ሲወረስ ሲወድምለት ኖሯል። መንግስት ይድረስልኝ ይላል። መንግስት እያወደቀው እየነገር ነው እኮ ከፈለገ ራሱ በራሱ በግልም ይሁን በቡድን እየታገለ ንጻነት ነው ያረጋግጥ። ቢያንስ እንኳን ጣላቶቹን እየተበቀለ እንኳን ይሰደድ። አለበለዚያ እንባውን እየጠረገ ከተሰደደ ምን ታደርጋለህ? ይሄን ማን ነጻ ሊያወጣው ነው? ፈጣሪ ነጻ ሊያወጣው ነው? አሜሪካ ገብቶ ነጻ ሊያወጣው? ስለዚህ ገንዘብ መዋጣት የለበትም። ይሄን መንግስት ለማቆየት ሲታሰብ ገንዘብ መዋጣት የለበትም። ትልቁ ነገር ግን ገንዘብ እንዲዋጣ የሚገፋፉት የብልጽግናና የባዕዴን አባላት ናቸው። ምክንያቱም ያንን እነሱ ያንን ውለታ በመስራታቸው ኮንዶሚኒየም እና መሬት ስለሚወስዱ ስልጣንም ታገኛላችሁ ተብሎ ተስፋ ስለተጠቀጠቸው ስለ ህዝቡ አስበውለት አይደለም። ስለ ህዝቡ ካሰቡለት ዛሬ ተርቦ ነገ ነሳ መውጣት አለበት። የትግራይ ህዝብ እየተራበ ነው ብሎ ለሽፋን ባለም አቀፍ ደረጃ ሲቀሰቅስ የነበረው ህዋት ትግራይን ነጻ ከተደረገለት መከላከያ ከወጣ በኋላ ያ ሁሉ ተሽከርካሪ ድምጭ ነው እንዲገባ ያልፈቀደው ለምንድን ነው? ርቦት ከጎን የመሰለፍ አለበት ብሎ ነው እንጂ ለህዝቡ አላስብ ብሎ አይደለም። ስለዚህ ይሄንን አይነት ስልት ሊገባን ይገባል። ጠላታችንን አንደግፈው በዚህ መስመር ብንገነዘበው ጥሩ ነው። ገንዘብ አንስት ገንዘብ የሚሰጥ በወገኑ ደም ላይ እንደቀለደ ይቆጠራል። የተፈናቀሉትን መርዳት አይደለም፣ የተፈናቀለው ራሱ መመለስ አለበት። አለዚያ አንድ ወር የሚበላው ሰተነው ከዛ በኋላ ተዘናግቶ በረንዳ ዳሪ እንዲሆን ይሄ ታሪካዊ ደመኝነት ነው በመሰረቱ። ወይ ዘላቂ እርዳታ እናረጋግጥ። ማመጽ አለበት፣ መራብ አለበት፣ መቸገር አለበት። ስለዚህ እርዳታው ህገወጥነት ነው።
ልክ ነው። ትግሮችም ያው አፈር ለሰው አፈር ግጠው ለሁለተኛ ጊዜ ሲመጡ ተርበው ስቃይቸውን አይተው ነውና ዘባባል ህጋራሃለው። ሌላው ነገር ምንድነው? ያው ይሄ የመዋጮ ነገር ለህዝቡ እንዲደርስ ቢደረግ እንግዲህ ተወሰነ መድኃኒት የመሳሰሉ ነገሮች መቼም አይከፋም አሁን ካለው ጉዳይ። እና ሌላው ነገር እኛ አልተረዳነው ነገር በታስታውስ እንደሆነ ያው ታቀዋል በሶማሌ ውስጥ በተከሰተው የኦሮሞና የሶማሌዎች ማን ጀመረው ዛን ጊዜ ወደ 1 ሚሊዮን ኦሮሞዎች ተፈናቅሏል ተብሎ እነለማም የአዲስ አበባን ዲሞግራፊን ለውጣለን ብሎ ከሶማሌ ክልል ከሚባለው ቦታ በዘመናዊ አውቶቡስ ያየር መቆንተን ያለው ሁሉ ተጭኖ መጥቶ አዲስ አበባ ኮንዶሚኒየም ቤት ባለቤትና የፎቅ ምንስን ያስገቧቸው። እኛ ዛሬ አማራው ከመተከል ሲፈናቀል ህልም ልብስም ሀሩና ሸነፈር ሲመታው መንግስት ዞር ብሎ አላየውም። አጣዬ ላይ ሁሉ እንትን ከተማው ሲነድ ህዝቡ መጠጊያ ሲያጣ ዞሮ ማላየውና ምን እየተፈጸመበት እንደሆነ በአማራው ላይ ዓለም ረዳታችን በእውነቱ አሳዛኝ ነው። ለዚህ ነው ይሄ አገዛዝ ጸረ አማራ ነው። ጸረ አማራ በመሆኑ ለዚህ አይነት አገዛዝ እንካብሉ ድጎማ መስጠት ወንጀል ነው የሚለውን ነገር ማስተጋባት እንፈልጋለን፣ ሐሳብ እንጋራለን። ሌሎች አሉ ፈልጎ ማግኘትና የተሰሩ ነገር የሰሩ ድርጅቶች አሉ። እርግጥ አስቸጋሪ ነው። ኢትዮጵያ ውስጥ ከአገዛዙ ወጣ ብለህ ብዙ ገንዘብ የሆነ ነገር ልካሉ ብትል ላያመቻችልህ ይችላል። ግን መሞከሩ ጥሩ ነው ለቢያድንና ለአብይ ካዝና ከማደለብ የሚሻለው የህሊናም ነጻ ለመሆን ከህሊናም ነጻ እንሆና እንዋጣ ብንልም በተቻለ መጠን የምናደርስለትን ህዝብ እናቅጥሩ ነው ላለው። እስቲ ወደ ሌላው ነገር ቅድም ወደ አነሳ ወደ ድርድሩ ጉዳይ ልውሰድህና እሱ አንድ ቁልፍ ጉዳይ በአሁኑ ጊዜ በአብዛኛው ኢትዮጵያ የሚጉላላ ሊሆን ይችላል። አሜሪካኖች ብዙ ልኡካኖችን እያመላለሱ ነው ወደ ኢትዮጵያ። አሁን በቅርቡ ደግሞ ሄዶ ይሆን አላውቅም አዲስ የልኡካን ቡድን ወደ አዲስ አበባ ይሄዳል እና የሚወራው ላውላውን የሚሰማውም ካሁን ቀደም ሌሎችም ተመላልሰው አበሰሩ የሚባለው ሀቅ ምንድን ነው? እንዳልከው ቅድም የትግሬና የኦሮሞችን ጣምራ መንግስት ለመመስረትና አዲስ የሆነ ሽግግር አድርጎ በዚህም ላይ አብይን ማስወገድ የሚለው ነገር ተገነ ይወራል። እንግዲህ እርግጥ አብይን ይዞ መሄድ እንደማይቻል ግልጽ ነው መቼም ፖለቲካው ግራና ቀኙ ከገባን እና አሁንም በድጋሚ 1983 ወይም 1991 ዓመተ ምህረት ሁኔታዎች እንዲፈጠሩ እንግዲህ መፍቀድ የኛ ከኛ ኃይልና ከኛ አቅም በላይ ሊሆን ይችላል ከአማራው። ግን ይሄን ነገር እንዳይፈጸም አሁን ምን ሰጠው አስተያየት አለ ወይ? እንዲህ ቢደረግ ጥሩ ነው ምዕራባያኖችም ኃይላችንን ተገንዝበው በዚህ ድርድር ውስጥ አማራውም እንዲካተት ለማድረግ ኢትዮጵያ ውስጥ ለሀገራችን መፈረካከስና መጥፋት ምክንያት የሆነ ህገ መንግስትም እንዲለወጥ ትግሮችም እኛ ነው ይያሉ የአማራውን መሬት የመወሰዱን እንት እንዲቆም ለማለት እነዚህ መሳሰሉ ነገሮችን ሊከራከርን የሚችል ኃይል አለ?
አይ መሆን ያለበት እነዚህን ነገሮች እንትን ለማለት ዝም ብሎ ገንዘብ እያወጡ ያለው መንግስት ለማስቀጠልና ብሎ አዛይ ለመምሰል አንድ ሳምንት ቀልቦ ሌላውን ጊዜ ተስፋ ቆርጦ በየበረንዳው የሚፈስ ህዝብ ከመፍጠር ይልቅ ቀደም እንዳልከው በታሪክም እንደው በግላቸውም እንዲደርሳቸው በውስጥ መስመር እንዲደረግና ነው መራብ አለበት። ዘላቂ መፍትሄ ለማግኘት ከሆነ ዘላቂ የሆነ ስር ነቀል የሆነ ጥላቻ ያደረበት ህብረተሰብ መፍጠር መቻል አለበት። ስለዚህ ይሄ ዝም ብሎ ነው መንግስት ዝም ብሎ ማፈናቀሉንና መጨፍጨፉን እንዲቀጥልበት ይያበረታታው እንዴ ይረዳላለሁ በቃ አንተ ጨፍጨፋቸው እኮ እኔ ረዳላለሁ አዘናጋላለሁ አንድ ወር ይቀልቤ አዘናጋላለሁ አንተ ደግሞ አባራቸው በዚህ ምክንያት ታመጻለህ ሰው ምንም የሚከብደው ማለት ሶስት አመት ምን ያለው ባለፈው አንድ ሺህ 616 ፖለቲካ ግጭቶች ተፈጸሙ ተፈጸመዋል 1666 የሆነ አንድ ድርጅት አጥንቶ ያቀረበው አንድ ኢትዮጵያን ፒስ ኦብዘርቨር የሚባል ድርጅት ያቀረበው ነው 1616 ፖለቲካ ግጭቶች ፖለቲካ ግጭቶች ያነጣጠረው በአማራ ላይ ብቻ ሌላ አይደለም በአማራ ላይ በዚህ ውስጥ 12800 አማራዎች አልቀዋል እንግዲህ እሱ ያጠናው ነው ከጥናቱ ውጪ የሆነ በተናጠል እየተገደለ የወደቀ የሟቾች ቁጥር ያልተገለጸ የቆሰለው ቁጥር ያልተገለጸ እንዲሆን በርካታ ነው በጣም በርካታ ነው በሚሊዮኖች ደግሞ ተፈናቅሏል ስለዚህ ይሄ ህዝብ በጣም ፕሪሚቲቭ የሆነው የጉምዝ ህዝብ እንኳን ተነስቶ በቀስና በጥይት እንደዛ ሲጫወትበት መከላከል ካልቻለ መንገዱን ታሳየዋለህ እንጂ ያን ሳምንት ቀለብ እየሰጠ ማዘናጋት አይደለም መጨረሻ እንዲህ አይነት ሆድ እኮ ያሳየው ሰው ነው አንድ ሻግኒ የሚባል ሻግኒ መተከል ውስጥ የነበረ አንድ ስደተኞች ተጠልለውበት የነበረ ቦታ ለኔ አንዱ ቤተሰቡ ሚስቱ ልጆቹም ያለቁበት መስለኛል እና ቤተሰቡ አልቆበት እዛ የተጠለለ ነው ወርምሳ ነው ግን ቀለብ አነሰኝ ለሌሎቹ በጉቦ የተሻለ ቀለብ ተሰጣቸው ለኔ ግን አነሰኝ ተመልከት ቤተሰቡን ሲያጣ ምን ያህል ሞራሉ የላሸቀ ተወለደ እየፈጠረ እንደሆነ በራሳችን ይዘኝ በሽፈት ጣላቱን መበቀል ወደ ጫካ ነው እንጂ ምገባው ከዚህ በኋላ ወደ ብራዳ ምን አለ ማለት የሚገባው ሰው ሀብት ንብረቱን ያጣ ቤተሰቦቹን በሙሉ ያስፈጀ ወደ ኪሎ ወደሚሰጠው የርዳታ ኪሎ ሚዛን ደረጃ ሲወርድ በቃ የወረደ ሶሳይቲ የወረደ ህዝብ እየፈጠረ ነው ማለት ነው ስለዚህ እኔ አልስማማ የመዳኒት ድጎማ የቀለብ ድጎማ በቃ መከላከል ያልቻለ ህዝብ ስለሆነ ያለቀ ግን ስለነጻነቱ ተስፋ ሲያጣ ስለነጻነቱ ለካስ መንግስት ነው ጣላፊ ማለት አለበት የሚደርሰው ህል እኛ ምን ሰጠው ገንዘብ ቢሆን ከመንግስት የመጣለት እንጂ ከራሱ ወገን ከውጪ ከሚበላው ቀንሶ እንደተሰጠው እንኳን የሚገነዘው በጣም ትንሽ ነው ከፊሎቹ እኮ አሁን ሲወጡ ከያካባቢው ሲባረሩ ምንድነው የሚሉት አረ ድረሱልን ከውጭ ያላችሁ ድረሱልን ገንዘብ ላኩልን ተመልከተ ተለመደ በቃ ተለመደ ለነጻነት ልዋጋ ነው በቃ ይቀርብኝ እኮ የሚል አማራ እኮ ጠፋ ስለዚህ በወደደው መንገድ ነው ይሄ ያለበትና የምራው ዓለም አሁን እያደረገ ያለው ነገር ትክክል ነው ምክንያቱም ጠንካራ የሆኑ ሁለቱ ኃይሎች በመሆናቸው ሁለቱን የተጣመረ መንግስት በፍጥነት መጥቻል አማራዝም ብሎ ማመጻለበት አማራዊ የሆነ አመጽ መኖር አለበት የሻቢያን ባንዲራ ተንጥሎ ከሻቢያ ጋር ከታሪካዊ ደመኛው ጋር መሰለፍ አይደለም አማራነት አማራነት ማለት በሌሎች ተልኮ ኦሮሞዎች እንዲነግሩት ትግሬዎች ኤርትራውያንና ደቡቦች እየነገሩት መልእክት ማስተላለፍ አይደለም አማራ ራሱ በሁለት ትግሩ መቆም መቻል አለበት በመጀመሪያ ደረጃ አማራዊ የሆነ ሰልፍ አማራዊ የሆነ አመጽ አማራዊ የሆነ አንድነትና አማራዊ የሆነ ሁሉ አቀፍ እንቅስቃሴ መኖር አለበት ኢኮኖሚ መከልከል አለበት ለምንድን ነው ዶላር እየሰበሰብን የምንልክ ለወገኖቻችን ብለን ስንልክ ያ ዶላር ግን ላብይ ነው የሚጠቅመው በመጀመሪያ ደረጃ ተመንዝሮ ነው በኢትዮጵያ ብር ሊሰጣቸው የሚችል በሌላ በኩል ከፊሉም አይሰጣቸውም አንተ ቀደም እንዳልከው ነው የአማራ ባንክ ምስረታን በተመለከተ በወቅቱ ተናግረናል ይሄ ባንክ አይመሰረትም ብሩ ሊበላ ነው የተላኩም ሰዎች የባዕዴን ካድሬዎች ሊሆኑ ናቸው ብለናል ሰሚን የጠፋው የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ 15 ቢሊዮን የሚሆን ብር እኮ ብዙአተ ሙዳይ ዝም ብሎ መቀነቱን እየፈታ የሚሰጣል ከተግባሩ ይልቅ ገንዘብ በመስጠት ፈጣሪን በጉቦ ሊለማመንና ሊሰልከን ይፈልጋ ማራ ገንዘብ በመስጠት አልቻልክም በመሰረቱ ማን ያለው እንደዚህ ይቀበል ይቀበል አልፈታይ እና በዚህ መልክ የተሰበሰበ ገንዘብ በልተዋል የላሊባላ ውቅር አብያተ ክርስቲያናት እሱንም ለማሳደስ ተብሎ ደግሞ ፈረንሳይ የሰጠችው 400 ሺ ነው 400 ሚሊዮን ኢትዮጵያ
ተበልተዋል
ስለዚህ ለምንድነው ገንዘብ መጥልክ ለምን ያማራው ጭፍጨፋ ይቀጥል ይያልኛ እንትን ይያል መቸታገልና እነሱኛን ያሳጥፉና ስለዚህ ያለው አማራጭ አንደኛ የከተማና የገጠር አመጾች መከናወን አለባቸው ጸረ አብይ ጸረ ህዋት ጸረ ኦህዴድ ጸረ ባዕዴን የሆነ አመጽ መከናወን አለባቸው በእነዚህ መሪዎች ላይ የማያዳግሙ እርምጃዎች መወሰድ አለባቸው እነሱን የሚደግፉ ራሱ ከማህበራዊ ግንኙነታችን ማግለል አለብን እነሱን የሚደግፉ በውጭም በአገር ውስጥም በሌላ በኩል ዓለም አቀፍ የሆኑ ሰልፎች በተከታታይ ማድረግ አለብን ዓለም አቀፉ ህብረተሰብ እንዲያይን ተሸጉጠን በመንሾካሾክ ዓለም አቀፉ ህብረተሰብ ይሰማናል ብለን ከሆነ በፍጹም እየደገፍ ነው አይደል አብይን እየደገፍ ነው ታዲያ ምኑ ተቃወም ነው ህገ መንግስቱን በተመለከተ እኛ በመናሰማው ድምጽ ይወሰናል ለነገሩ ግን ህገ መንግስት ተቀየረም አልተቀየረም በፍታ ነገስም ነው ከዚህ በኋላ የምትመረጡት ቢባል ህዋትና ኦዴድስ ከተቀመጠ ድረስ በሳጥናኤል ህግ ነው የሚመረው ስለዚህ ወረቀቱ አይደለም ማለባው ወረቀቱ አስፈጻሚውና ፈጻሚው አካል ይኖራቸው የሚችለው መስተጋብርና የጥያቄው ደረጃ ነው የሚወሰነውና በዚህ ነው የምመለከተው
በጣም ጥሩ አታያለሁ እንግዲህ የመጨረሻ ላረግም የምችለው የማጠቃለያ ሐሳብም በብዙ ጥያቄዎች ዙሪያ ላይ ቁም መሪ ሐሳቦችን ተናግረሃል ሌላ እንደው ለጥያቄ ሳላነሳው ለወቅቱ መልእክት አለ የምትለው ካለ ለሱ ድልስተና ውይይታችን አጠቃላለን
ሁሉንም ጨርሻለሁ ከወቅቱ ሁኔታ አንጻር ከእናንተም ሰዓት አንጻር ግን ዞሮ ዞሮ ሁለት አይነት ማዋቀር ይዘን መታገል አለብን ያማራ ህዝብ ሁለት አይነት አንደኛው በመንግስት ስር የሆነው ልዩ ኃይሉ መከላከያው ሌላው በመንግስት ስር ሆኖ በጀትም ተመድቦለት የቤተሰቡም ቀለብና ደሞ ሳይቋረጥበት ክንውኑን ይቀጥል ማጥራት ያለበትን ያድርግ በውስጥ ሆኖ ደሞ ችግር የሚፈጥሩበትን እርምጃ ይውሰድ በሌላ በኩል ግን ሌላው ከመንግስት ቁጥጥር ውጪ የሆነ ሌላ አካል መኖር አለበት መንግስት የማይደርስበት መንግስት እጁን የማያስገባበት ራሱን አጥርቶ በጫካና በከተሞች አመስ የሚያስነሳ የታጠቀና ያልታጠቀ ኃይል መኖር መቻል አለበት ሲቱም ወንዶ በከተማ ያለው ኃይል በጫካ ያለው ኃይል በመረጃ በቁሳቁስ እና በተለያዩ በስልጣናዎች ድጋፍ የሚያደርግለት በጫካ ያለው ደግሞ እሱን ለማጥፋት የሚንቀሳቀሰውን ኃይል ተከታትሎ እስከመጨረሻው ድረስ የሚያስወግድ ኃይል መሆን መቻል አለበት። አሁን ትጥቁን ይዞ ያለ ፋኖ ትጥቁን ይዞ ያለ ሚሊሻ ትጥቁን ይዞ ያለ አርሶ አደርና መንግስት ሰራተኛ የከተማ ነዋሪ በዚህ ወቅት ብልጽግናንና ባዕዴንን በእግረ መንገዱ በአንድ ጠጠር ሁለት ወፍ ማስወገድ ካልተቻለ ዋግን መመከት ያለውን መንግስት ማስወገድ ካልተቻለ ያማራ ሰቆቃና ችግር እጅግ በከፋ እጅግ አስቸጋሪ በሆነ ሁኔታ የሚመጣ ነው የሚሮረው ቀሪዎቹ ጊዜ ምክንያቱም በሙሉ እነዚህ ታሪካዊ ጠላቶቻችን ናቸው ጊዜያዊ ጠላቶቻችን አይደሉም ጊዜያዊ አሁን ጠላቶችን ጊዜያዊ ጠላት ታሪካዊ ጠላት ምናልባታዊ ጠላት እያለ የሚፈረጃቸው ፍረጃዎች አሉ በወታደራዊ አገላለጽ በኢንተለጀንስ በውጭ ጉዳይ በእንትንም በዲፕሎማሲም ረገድ እና እነዚህ ጠላቶቻችን ታሪካዊ ናቸው ጊዜያዊ አይደሉም ቋሚም ጠላቶቻችን ናቸው ስለዚህ እነዚህን ቋሚ ጠላቶቻችንን በማስወገድ ብቻ እንጂ በመልመጥበት ገንዘብ በመስጠት አለበለዚያ ደግሞ በሚጽፏቸው ነገሮች ለውጥ አሉ ብሎ በማመን መዘናጋት የለብንም ማመጽ አለብን በውጭ ያለው ኃይል ደግሞ ገንዘቡን መከልከል አለበት በፍጹም መስጠት የለበትም ገንዘብ መስጠት መታገል መተኮስ አይደለም ስለዚህ ገንዘቡን ማቆም መቻል አለበት ገንዘቡ ሲቆም አሁን መንግስት የገንዘብ ችግር ስለላለበት እኮ ነው የብላክ ማርኬት ወይም ደግሞ ጥቁር ገበያ የውጭ ምንዛሪን ይለዋወጡ የነበሩ የጉራጌ ያማራ ወይም ሌሎች የኦሮሞ ልጆችን የጁንታው ደጋፊዎች ናቸው በሚል በማሸማቀቅ በጣም የሚያሳዝን በማሸማቀቅ ያንን ለምንዛሪ ያዘጋጁትን ዶላር ወይም ዩሮ ሰብስቦ ከመውሰዱም በላይ ሰዎቹን አስሮ የሚያሰቃይ በውጭ ያሉትንም በኢንተርፖልን ፈልጋቸዋል ሲያስፈራራ ምን ህጋዊ መሰረት አለው በመሰረቱ ግለሰቦች በብላክ ማርኬት ገንዘብ ስለለወጡ ስለሸጡ ራሱስ ሌባ አይደል? መንግስት ሌባ ነው። በኢንተርፖል መፈለግ ያለበት ያብይ መንግስት ነው፣ የህዋት መንግስት ነው። ስለዚህ እንዲህ ያደረገ ስለሆነ እንዲህ የሚያደርገው ደግሞ እነሱ ወንጀለኞች ስለሆኑ ስላልሆነ ዶላሩን ስለሚፈልገው ይልቁንስ ዶላርን ከልክለው ይሄ መንግስት የሚያደርገውን አቅምና እንዳለማወቁ እንደ መንግስቱ ደግሞ ይሄ አብይ ያው ቀደም እንደጀመርከው አንተ እንደ አጎቱ እንደ መንግስቱ ይፈረጠታል ይሄዳል ቦታም እየፈለጉለት ነው ይሄዳል። አሁን አብዛኞቹ ለመውጣት እየሞከሩ ነው። ዲፕሎማቲክ ፓስፖርታቸው ተከልክሎ በውጭ ጉዳይ ሚኒስቴር ተይዞባቸው ነው እንጂ በርካቶቹ በህክምና እና በተለያየ ዘመድ ለመጠየቅ በሚል ለመውጣት ሁሉም እየጣሩ ነው። እንደመቀ እነ ያሰንቀ ማንንም ባለው የኤርትራ አምባሳደር የነበረ ልጅ እነዚህ ሁሉ እየሞከሩ ነው አልሶጣቸው ስላሉ ነው። ስለዚህ ሁሉም ለፈርጣጣ የተዘጋጀ ስለሆነ እና መንግስትም እየፈረሰ ስለሆነ ይሄን ያጎቱ እንትን ስለሆነ ባህሪ የተላበሰ ስለሆነ በቅርብ ጊዜ ይሄዳል እና ዞሮ ዞሮ ግን አብይ ስላል ነገ አብይን አናገኘውም ትልቁ ነገር በፍጹም የሚሆነንም ሰው አይደለም አጥፊያችን ነው። እና ከዚህ አንጻር ገንዘቡን እንከልክል እናምስ ዓለም አቀፍ ሰልፍ እናድርግ አማራው ያስተሳሰብ እንላበስ በአማራነታችን እንደራጅ እንዘጋጅ እና የሚቀጥለው ጊዜ ለአማራ ሰቆቃ የማይሆንበት ዘመንና ኢትዮጵያ እንድትሆን የበኩላችንን ጥረት እናድርግ። አመሰግናለሁ።
በጣም ጥሩ አታያለው። እንግዲህ በመጨረሻው ምኞታችን ሁላችንም ነው እና ለበየጊዜው በመንጠይቅ ሰዓት እየቀረብክ እንዲህ አይነት ሰፊ ማብራሪያና ትምህርታዊ መግለጫዎችን መስጠት በጣም እናመሰግናለን። ለትብብርህም ለወደፊቱም እንግዲህ ይሄንን የኢትዮጵያ ጉዳይ በጥልቀት እየተከታተልክም መረጃዎችን ስለምታጋራን አድማጮቻችንም የሚያደምቁት ነው እና እስከዚያው እንግዲህ በላይ ግዝ እንገናኝ ደናውን ይያልኩ በዚህ መስናበታለን። በአድማጮቻችን በሬዲዮ ዝግጅት ክፍልም ስም እንደው ላመሰግነው ዳለሁ ተናስተ ደናውን እንግዲህ
እኔም በጣም አመሰግናለሁ። ምክንያቱም እናንተ የራሳችሁን የግል ገንዘባችሁን ያባከናችሁ ሬዲዮ ጣቢያ ተከራይታችሁ ጊዜያችሁን ሰውታችሁ ውስጣችሁ የተበሳጨ ለሀገርና ለወገናችሁ የምትከፍሉት መስዋዕትነት ቀላል መስዋዕትነት አይደለም። ሰዎች ይሄንን እናንተ ደክማችሁ ያዘጋጃችሁትን እንኳን ለማዳመጥ ጊዜ ወስደው ለማዳመጥ እንኳን ያልቻሉበትን ዘመን ከኦሮሞዎች፣ ከትግሬዎች፣ ከሌሎች ሚዲያዎች ጋር ተለጥፎ የሚታይ በርካታ አማራ መኖር ይሆን እናንተ ደግሞ ይሄን ያህል መስዋዕትነት ህይወታችሁን ሙሉ መስዋዕትነት እየከፈላችሁ ለዚህ መብቃታችሁ የሚያስመሰግናችሁ ታሪክ የማይረሳችሁ እውነት የድላት ጋር በእኛ የበዛበት ጊዜ ሆነ ነው እንጂ እናንተ የከፈላችሁትን መስዋዕትነት ማንም አልከፈለውም። ስለዚህ እናንተንም በጣም አመሰግናለሁ። አንደኛ ያለኝን መረጃ ለወገን እንዳስተላልፍ ስለምትፈልጉ፣ ሁለተኛ ደግሞ ሰለቼኝ ደከመኝ ሳትሉ ደግሞ ወገናችሁ አማራዊ አስተሳሰብ እንዲኖረው ኢትዮጵያን በዘለቄታው ነጻነቷን እንድትላበስ የምታደርጉት ጥረት በጣም የሚመሰገንና የሚበረታታ ነው። እግዚአብሔር ይስጥልኝ። ደህና ዋሉ።
በጣም ጥሩ። አሁን እንግዲህ ላነሳው በኢትዮጵያ ኢንተርኔት ሬዲዮ ስታነሳው እንግዲህ አሁን 14 ዓመት ወደዛ እየተጠጋን ነው። በእነዚህ ጊዜያት ውስጥ የገንዘብ ልመና ማድረግን አናቅም። ብዙዎች እንስጣችሁ እንርዳችሁ ከአሜሪካም ከአውስትራሊያም ሲጠይቁና እኛ ራሳችንን አቋም ይዘን ሌላውን ሁሉ ማገልገል ይቻላል ማስተናገድ ይቻላል በሚለው ነውና ልመና ህብረ ሰባለንበትም አርግና እናቀም የመጣ ይሄን በዚህ ዘፈን እንገናኝ ምንም ብለና እናቀም ሁሉንም ከኪሱ ያወጣ ነው የሚሰራውና እርግጥ ገንዘቡ ብዙም ባይሆንም እቺ መስዋዕትነት ይጠይቃል እና ጊዜውም እንዳልከው ውድ ነው ቢሰራበት የሚገነው ግን የኢትዮጵያ ጉዳይ ስለማያስተኛን ኢትዮጵያዊነት ደግሞ እኔ ምን አረኩ ብሎ የሚጠይቅበት ዘመን ስለሆነ በስዝራ ላይ ምን ይችላል እናረጋለን። እናንተ ከተባበራችሁን ጥሩ ነው። ለወደፊቱም እንግዲህ እንደዙ እየተባበርን መልእክቶቻችንን ለማሰማት እንሞክራለን። ተናስተሪ በድጋሚ
እግዚአብሔር ይስጥልኝ። እንደና አሉ
አለልዩ ስሜት የሚወጣ ካንጀት ተገብረሽ ኖርሽው ባባቶቻችን ደም ባባቶቻችን ደም
አድማጮቻችን ስካውን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። አሁን ላይ ሳምንታዊ ስርጭታችን ወደ ማጠናቀቁ ተቃርበናል። የዛሬውን የነሐሴ 16 ቀን 2013 ዓ.ም ተምረት ወይም የኦገስት 22 2021 ስርጭታችንን ያስተናግድናችሁ ተቆላ ወርቁና እኔም ወርቁ ሞላ ነበርን። መልካም ሳምንት መልካም ጤንነት እየተመኘን በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ። Jadi 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 jad